from the conference center at
Temple Adrash Beit Maqdis Adababa Salt Lake Katama yihi 183ኛው ግማሽ አመታዊ አጠቃላይ የሆለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው። ተናጋሪዎች ከአጠቃላይ ባዛ ስልጣናት እና ሹሞች የተመረጡ ሲሆን እና የዚህ ክፍል ሙዚቃ በሞርሞን ታበርናክል ዘማሪዎች ይሆናል። This broadcast is furnished in the Hizb Agalglot Bonneville Makfafaya Sihon Kala Fikad Ma Bazat Makdat Wim Lelila Program Matakam Yetakalak Kalano
President Henry B. Eyring First Counselor
President Henry B. Eyring Yebeta Christianu Takadami Mararat Andanyam Makari Honut Yensib Sabah Imarallu
Brothers and sisters,
ወንድሞችና እህቶች እንኳን ለ183ኛው ግማሽ አመታዊ የሃለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን አምስተኛውና ማጠቃለያ ጉባኤ መጣችሁ እንላለን። ፕሬዚዳንት ቶማስ ኤስ ሞንሰን ይህን ጉባኤ የሚመሩት እኔ ይህን ስብሰባ እንድመራ ጠየቁኝ። በየትኛውም ቦታ ላሉት የቤተ ክርስቲያን አባሎችና ጓደኞች ይህን ጉባኤ በሬዲዮ፣ በቲቪ፣ በኢንተርኔት ወይም በሳተላይት መተላለፊያ ለሚከታተሉ ሰላምታችን እናቀርባለን። የዚህ ክፍል ሙዚቃ የተዘጋጀው በሞርሞን ታበርናክል ዘማሪዎች ሲሆን በማክ ወልበርግ እና ራያን መርፊ አመራር ስር ቦኒ ጉድሊፍ ኦርጋኑን ትጫወታለች። ዘማሪዎቹ They is a builder of the nation bemlo mazmur sibsabawni kaftallu yemekfacha tsalot yemederego botatoch wanna predat wendim David Bake yihonal keziam zammariwochu when he comes again in blon izamrallu
Amen. Our Father in heaven.
ሰማይ አባታችን ሆይ.
There's an outpouring of the Spirit which stirs our souls in this general conference.
ወፈሳችን የነቀነቀ ያለ ከፍተኛ መንፈስ አለ በአሁን ሰዓት በዚህ ተጠቅላላ ጉባኤ ውስጥ.
We love thee, dear Father.
ያንተን እንወዳለን አንተን. እና ልጅህንም ኢየሱስ ክርስቶስንም. መሪዎቻችንን እንወዳለን እንደግፋቸዋለን. መልእክት ለሚያቀብሉን ሁሉ እንጸልያለን ሙዚቃውንም ለሚጫወቱትና ሙዚቃውንም ለሚዘፍኑት ከዚህ ከጠቅላላ ጉባኤ ትክክለኛ የሆነውን ነገር ለማድረግ ወስነን እንድንሄድ እንጸልያለን በተቀደሰው ስሙ በኢየሱስ ክርስቶስ ስም አሜን
Thank you.
We will now be pleased to hear
from የአስራ ሁለተኛ ሐዋርያ አባል የሆኑት ሽማግሌ ኩንተን ኩክ እና ሽማግሌ ኔር አንደርሰን ንግግር ያሰሙናል። ከነሱ ንግግር ቀጥሎ የሰንበት ትምህርት አመራራት አንደኛ አማካሪ ዴቪድ መኮንኪ ንግግር ያሰሙናል።
Early in our marriage, my wife Mary and I decided
የኛ ፈተናችን
we would choose activities that we could attend.
ጋብቻችን መጀመሪያ ላይ ባለቤቴ ሜሪ እና እኔ ሁለታችንም የምንካፈልበትን እንቅስቃሴ ለመምረጥ ወሰንን። አቅማችን ያገናዘበ እንዲሆንም ፈለግን። ሜሪ ሙዚቃ በጣም ትወዳለች እና እኔ ስፖርት ላይ በጣም እንዳላተኩር ታስብ ነበር። ናም ለማንኛውም ለተገዛ የኳስ ጨዋታ የሙዚቃ ኦፔራና ባህላዊ ድርጊቶች ትኬት ለመግዛት ተስማማን። በመጀመሪያ ኦፔራው ተቃውሜ ነበር፣ ነገር ግን በኋላ ሐሳቤን ቀየርኩ። በጉዘፒ ቨርዲ ኦፔራ በጣም ወድጄውና ተመስጬ ነበር። በወጣትነቱ ቨርዲ በነቢዩ ኤርሚያስ ይማረክ ነበረ። እናም በ1842 ናቡኩ በተባለ የኦፔራው ሥራው ዝናን አተረፈ። ይህ ኦፔራ ከኤርሚያስ እና መዝሙረ ዳዊት ከብሉይ ኪዳን መጽሐፍ የተወሰደ ሐሳብ የያዘ ነበረ። የኦፔራው ሐሳብ የኢየሩሳሌም ውድቀትን እና የአይሁዳውያን ወደ ባርነት መወሰድን ያካትታል።
The heading of this psalm in our scriptures is very dramatic. Quote, While in captivity, the Jews wept by the rivers of Babylon because of sorrow they
could not bear. The songs of Zion. Mazmur David and 38 ነበረ የቨርዲ መነሻ። በባርነት ቀንበር ውስጥ በባቢሎን ወንዝ አጠገብ አይሁዳውያን አለቀሱ። በሐዘናቸው ምክንያትም የጽዮንን መዝሙር ሊዘምሩ አልቻሉም። አላማዬ ብዙ አይነት በደሎችን እና የባርነት ቀንበርን መዳሰስ ነው። የሐውን ጊዜ ሁኔታ እና ከኢየሩሳሌም ውርቀት በፊት የነበረው የእነ ኤርሚያስ አዛምዳለሁ። የዚህ የማስጠንቀቂያ ድምፅ ሳቀርብ ምስጋና አለኝ። አብዛኞቹ የቤተ ክርስቲያን አባላት በጽድቅና በኤርሚያስ ጊዜ ለጌታ ጸያፊ የነበሩ ባሪያትን በማስወገዳቸው። የኤርሚያስ ትንበያዎች የዋለኛው ቀን ቅዱሳን አስፈላጊ ናቸው። ኤርሚያስና የእሱ ጊዜ የኢየሩሳሌም የመጽሐፈ ሙርሞን የጅማሬ ምዕራፎች ናቸው። ኤርሚያስ የጊዜያችን ለሂ ነበረ። ጌታ ኤርሚያስ አስቀድሞ አስጠቅቆታል። በሆድ ሳልሰራ አውቄሃለሁ፣ ከማጸንም ሳትወጣ ቀድሼሃለሁ፣ ለሕዝብም ነቢይ አድርጌሃለሁ። ለሂ የተለየ ጥሪ ተልእኮ ከጌታ ነበረው። በወጣትነቱ ሳይሆን በአዋቂነቱ ነበር የተጠራው። በመጀመሪያ የማስጠንቀቂያ ድምፅ ነበረ፣ ግን ከዛ እንደ ኤርሚያስ ተመሳሳይ መልእክቶች ከገለጠ በኋላ ጌታ ቤተሰቦቹን ይዞ ወደ በረሃ እንዲሰደድ አዘዘው። ይህንን ሲያደርግ ለሂ የእሱን ቤተሰቦች ብቻ ሳይሆን መላውን ሕዝቡን ነበር የባረከው። ከኢየሩሳሌም ጥፋት በፊት ጌታ ኤርሚያስ የሰጠው መልእክት ተደጋጋሚ ናቸው። እሱም አለ፣ ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔ የሕያው ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃን ይዞ ዘንድ የማይችሉ ጉድጓዶች ለራሳቸው ቆፍረዋል። በኢየሩሳሌም ነዋሪዎች ላይ ስለሚመጣው ጥፋት ሳወራ ጌታ አለ፣ መርሁ አልፏል፣ በጋው አብቅቷል፣ እናም አልዳኑ። እግዚአብሔር ወንዶችና ሴቶችን በክፉ እና በበጎ መካከል ነጻ ውሳኔ እንዲወስኑ ፈልጓል። የክፉ ውሳኔ ባህል ወይንም የሀገር የመገለጫ ባህሪያት ሲሆኑ በዚህ ሆነ በመጪው ሕይወት ወሳኝ የሆኑ ውጤቶች ይኖራቸዋል። ሰዎች ለጎጂ እጾች እና ነገሮች ብቻ ሳይሆን ለጎጂ እና ሱስ ለሚያስዙ ከቅዱስ ሕይወት የሚያወጡ ፍልስፍናዎች ባሮች ሊሆኑ ይችላሉ። እውነተኛውን እና ሕያውን እግዚአብሔር ከማምለክ የውሸት አምላኮችን እንደ ሀብት እና ዝናን ማምለክ እና ግብረገብ የሌለው እና ጻድቅ ያልሆነ ሥራ ላይ መሰማራት በሁሉ መልኩ ወደ ባርነት ይወስዳል። ይህ መንፈሳዊ አካላዊ እና አእምሮአዊ ባርነትን አንዳንዴ ጥፋትን ያመጣል። ኤርሚያስና ለሂ አስተምሮሃል ጻድቅ የሆኑትን ጌታን ቤተክርስቲያኑን እና መንግስቱን እንዲያቋቁም በማድረግ የተበታተኑትን እስራኤላውያንን በመሰብሰብ መርዳት እንዳለባቸው
captivity of the Jews and the scattering of the tribes of Israel
የአውዲያውያን ባርነት እና የተበታተኑት የእስራኤል ነገዶች አስሩን ነገድ ጨምሮ ወንጌሉን በመመለሱ ላይ አንዱ የትምርት አካል ናቸው። ጠፉት አስሩ የእስራኤል ነገዶች የሰሜናዊ የእስራኤል መንግስት አቋም እና በ721 ወደ አሲሪያ ባርነት ገቡ። ወደ ሰሜናዊ ሀገራት ሄዱ። አስረኛው የምነት አንቀሳችን ይነን ይላል በእስራኤል መሰብሰብ እና በአስሩ ነገሮች መምጣት እናምናለን። ጌታ ለአብርሃም ቃል እንደገባው የአብርሃም ዘር ብቻ ሳይሆን ሁሉም የምድር ሰው ሁሉ እንደሚባረክ እናምናለን። ሽማግሌ ሩሴል ኤም ኔልሰን እንዳሉት ስብሰባው የአካል ቦታ አይደለም፣ የግል ቃል ኪዳን ነው። ሰዎች ወደ ጌታ እውቀት ሊመጡ ይችላሉ። ትምርታችን ግልጥ ነው። ጌታ 12 ነገሮች የበታተነው እና ያሰቃያቸው በአመጸኝነታቸው እና ጻድቅ ባለመሆናቸው ነው። ነገር ግን የዚህን የተመረጡትን ህዝቦች መበታተን ጌታ እነዛኑ ህዝብ ለመባረክ ተጠቅሞበታል። ከዚህ ጊዜ ጠቃሚ ትምርቶችን እንማራለን። በኃይላችን ሁላ ኃጢአትን እና አመጸኝነትን ወደ ባርነት የሚመሩንን ለማስወገድ መስራት አለብን። የጥርቅና ኑሮ ጌታ የተመረጡትን እና እስራኤላውያንን እንዲሰበሰቡ በማድረግ የምንረዳበት መስፈርት አርግቶታል። ባርነት፣ ሱሰኝነት በተለያዩ መልኩ ይመጣሉ። የአካል ባርነት ሊሆኑ ይችላሉ፣ ግን እርግታችንን የሚቀጩ የሞራል ነጻነትን የሚያሳጡንም ጭምር ሊሆኑ ይችላሉ። ኤርሚያስ የእስራኤል ውድቀት እና የባቢሎን ወደ ባርነት መወሰድ ከኃጢአተኝነት እና መጸኝነት እንደመጣ በግልጽ ያስቀምጣል። ሌላ አይነት ባርነት ለሰው መንፈስ መጥፋት እኩል ናቸው። የሞራል ነጻነት በተለያዩ መልኩ ሊበላሹ ይችላሉ። በአሁኑ ባህል ታዋቂ የሆኑትን አራቱን ጠቁማለሁ። በመጀመሪያው ነጻነትን የሚያጎድል ሱሰኝነት የሞራል እምነትን ይጻረራል እና ጥሩ ጤንነትን በማጥፋት ባርነትን ይፈጥራል። የእጽ እና አልኮሆል ተጽዕኖ፣ የራቁት ምስል፣ ቁማርተኝነት፣ የፋይናንስ ችግር እና ሌሎች ስቃዮችን በማምጣት የማህበረሰብ ሸክም መሆኑን መቁጠሩ ራሱ እጅግ አስቸጋሪ ነው። ሁለተኛው ሱሰኝነት ውስጣዊ መጥፎ ባይሆንም ለመልካም ነገሮች መዋል የምንችለውን ጊዜያችንን ይወስድብናል። ከኛ ይህ ማህበራዊ ገጾችን፣ ቪዲዮዎችን፣ ስፖርቶችን፣ መዝናኛዎችን እና ብዙ ሌሎች አላግባብ መጠቀምን ያካትታል። በብዙ ባህሎች ለቤተሰብ የምንሰጠው ጊዜ ወሳኝ ጉዳይ ነው። በሕግ ቢሮአችን ብቸኛ የቤተ ክርስቲያን አባል ሳለው አንድ ሴት ጠበቃ እንዴት ብቻዋን 3 ኳሶችን እየወረወረች መሆኑን አብራራች። አንዱ ኳስ የሕግ ሙያዋ፣ አንዱ ደግሞ ጋብቻዋ፣ ሌላው ደግሞ ልጆቿ ነበሩ። ለራስዋ ጊዜ መስጠት አቁማ ነበር። አንዱ ኳስ መሬት ላይ መሆኑ ያሳስባት ነበረ። ሁሌም በግሩፕ ተሰብስበን ቅድሚያ የምንሰጣቸው ነገሮች እንድንወያይ ሐሳብ አቀረብኩ። የምንሰራበት ዋነኛ ምክንያት ቤተሰቦቻችንን ለመርዳት መሆኑን ተስማማን። ብዙ ገንዘብ መስራት ከቤተሰብ እንደማይበልጥም ተስማማን። ነገር ግን ደንበኞቻችንን በምንችለው አቅም መርዳት አስፈላጊ መሆኑንም ተረዳን። ውይይቱ ከዛ ስራ ላይ እያለን ስለምንሰራቸው አላስፈላጊ ነገሮች አመራ። ስራ ላይ እንድናሳልፍ የሚያደርገን አላስፈላጊ የሆነ ተጽዕኖ ነበርን? ግባችንን ቤተሰባችንን እንዲሆን ተስማማን። ለቤተሰባችን ጊዜ ለመስጠት ግንባር ቀደም እንሆን። ሶስተኛው ዓለም አቀፋዊ ባርነት በጊዜያችን ከኢየሱስ ክርስቶስ ወንጌል ጋራ የማይሄድ ፖለቲካዊ እምነት ወይንም ሐሳብ ነው። የሰዎችን ፍልስፍና እና የወንጌልን እውነታ እንዲቀይር ማድረግ ከአዳኝ መልእክት እንድንርቅ ያደርገናል። ሐዋርያው ጳውሎስ አቴንስን በጎበኘ ወቅት የኢየሱስ ክርስቶስ ትንሣኤ ለማስተማር ሞክሯል። የሱን ጥረት በሐዋርያ ሥራ ላይ እናነባለን። የአቴንስ ሰዎች ሁሉና በዚያ የኖሩ እንግዶች አዲስ ነገርን ከመማር ከመስማት በቀር በሌላ ጉዳይ አይውሉም ነበርና ህዝቡ የጳውሎስን ቃል የእምነት ትምህርት ባህሪ ከተረዳ በኋላ አዲስ ባይሆንም አልተቀበሉትም። ይህ የጊዜያችን መገለጫ ነው። የወንጌል እውነታዎች ሲተዉ እና ሲቀየሩ ወይንም ከጊዜያዊ ባህሎች እና ፍልስፍናዎች ጋር እንዲሄዱ ሲደረጉ ካልተጠነቀቅን በአእምሯዊ ባርነት ውስጥ ልንገባ እንችላለን። አሁን ብዙ ድምጾች አሉ፣ ሴቶችን እንዴት መኖር እንዳለባቸው የሚነግሯቸው። እርስ በርሳቸው ይቃረናሉ። የሚያሳስበው እና ለመሆን እናት ለመሆን መስዋዕትነት በመክፈል የሚጥሩ ሴቶችን የሚወቅሱ እና የሚያንኳስሱ ፍልስፍናዎች ናቸው። ከትንሽ ወር በፊት ሁለቱ ሴት የልጅ ልጆቻችን ጎበኙን። ቤት ነበርኩኝና በሩን ከፈትኩ። ባለቤቴ ሜሪ ሌላ ክፍል ውስጥ ነበረች። ከተቃቀፈም በኋላ አንድ አይነት ነገር አሉ። ዞር ዞር ብለው አይተው በአያታችን ቤት ስንሆን ደስ ይለናል፣ የት ነች አያታችን ብለውም ጠየቁ። አላልኳቸውም፣ ግን አሰብኩኝ፣ ይሄ የወንድ አያታችሁ ቤት ጭምር አይደለምን? ግን ገባኝ። ልጅ እያለሁኝ ቤተሰባችን የሴት አያቴ ቤት ይሄድ ነበረ። የማስታውሰው መዝሙር መጣ ወደ አእምሮዬ፣ በወንዙ ላይ በጫካው ውስጥ ወደ ሴት አያቴ ቤት እንሂድ የሚል። አሁን ልበል፣ ለሴቶች በተዘረጋው የትምህርትና ሌሎች እድሎች እገረማለሁኝ። ወገብ የሚሰብረውን ሥራ እና ከሴቶች የሚጠበቀው የቤት ውስጥ ኃላፊነት ሴቶችን በብዙ ዘርፎች የሚያደርጉትን አስተዋጽኦ እና በዘመናዊ ምቾት እየቀነሰ መሆኑን አደንቃለሁኝ። ነገር ግን ባህላችንን ልዩውን ልጆች ከእናቶቻቸው ጋር ያላቸውን ግንኙነት እንዲቀንሱ ብናደርግ በስተ መጨረሻ ልንጸጸት እንችላለን። አራተኛው ልባዊ ሃይማኖታዊ መርሆችን የሚጻረር ወደ ባርነት ሊመራን ይችላል። አንዱ መንገድ ጻድቃን ለእግዚአብሔር ለድርጊታቸው ኃላፊነትን የሚወስዱት አእምሯቸውን የሚጻረር ነገር ሲያደርጉ ነው። ለምሳሌ የጤና ባለሙያዎች ማስወረድን መምረጥ ወይንም ሥራቸውን ማጣት ለመምረጥ ሲገደዱ። ቤተ ክርስቲያኑ አነስተኛ ነው ከእንደነዛ አይነት ሰዎች ጋር ሲዛመድ። ማህበረሰብን መለወጥ አስቸጋሪ ነው፣ ግን የሚከበንን የሞራል ባህል ለማሻሻል መስራት አለብን። በኋለኛው ቀን ቅዱሳን በሁሉም ሀገር ጥሩ ዜጋ በማኅበራዊ ተግባራት ውስጥ መሳተፍ፣ ራሳቸውን በጉዳዮች ላይ ማስተማር እና መምረጥ አለባቸው። ትኩረታችን ቤተሰባችን እና መጪውን ትውልድ መጠበቅ ላይ መስዋዕትነት መክፈል መሆን አለበት። አብዛኛው በባርነት ወይንም ሱሰኝነት ውስጥ አይደለም። ኤርምያስ እና ለሂ ከለመዱት ልምድ ከሚመስል ዓለም ለማውጣት መርዳት አለብን። በተጨማሪ የተቀደሱ ቃል ኪዳኖችን እንዲፈጸሙ ለማዘጋጀት መርዳት አለብን እና የተበታተኑትን እስራኤላውያንን ለመሰብሰብ። ትምህርትና ቃል ኪዳን እንደሚነበበው ጻድቃኖች ከሁሉም ሕዝብ መካከል ወጥተው ይሰበሰባሉ፣ እናም ጽዮን ትመጣለች የዘላለም የደስታ መዝሙር በመዘመር። ጥረታችን ባርነትን ማስወገድ ነው። ጌታን እጩን እንዲመርጥ መርዳትና ለሚነሳው ትውልድ መሥዋዕት ማድረግ። ራሳችንን እንደማናድን ሁሌ ማስታወስ አለብን። በፍቅሩ ሞገሱ እና በአዳኝ ኃጢአት ክፍያ ነጻ ወጥተናል። የሌሂ ቤተሰብ ሲሰደድ በጌታ ብርሃን ነበር የተመሩት። ለብርሃኑ እውነተኛ ከሆንን፣ ትእዛዙን የምንከተል ከሆነ እና በዕጣ ፈንታው ላይ የምንመረኮዝ ከሆነ ከመንፈሳዊ አካላዊ እና አእምሯዊ ባርነት የምናስወግድ ከሆነ ሊያድነን ይችላል። በባርነት የወደቁትን ሐዘን እና መከራ እናስወግድ። በኢየሱስ ክርስቶስ ስም አሜን።
As the children in sacrament meeting happily sang the primary
ፍቅር በዚህ ነገራል የሚለውን የመጀመሪያ ክፍል መዝሙር ልጆች በደስታ በቅዱስ ቁርባን ስብሰባ ላይ እየዘፈኑ ይያሉ ሁሉም ያስተሳች ፈገግ ብለው ነበር። አምስት ልጆች ያሳደገች ያለች ጎበዝናት ሁለተኛውን አንቀጽ አዳመጠች። ቤቴም በክህነት ኃይል ተንካሬ በየሰዓቱ የሚባረክ ቤት ነው። በሐዘንም እንዲያሰበች ልጆቼ እንዲዚህ አይነት ቤት አይተዋያቁም አለች። ለዚህ ታማኝ ሴት እና ለሁሉም ያለኝ መልእክት ቢኖር ጉዳያችሁ ምንም ቢሆን በየሰዓቱ በክህነት ኃይል ተንካሬ ለመባረክ እንችላለን የሚል ነው። አንዳንዴ በቤተ ክርስቲያን የሚገኙ ክህነት በብዛት ከወንዶች ጋር እንያያዛለን። ክህነት ለሁሉም ወንዶች ሴቶችና ልጆች ደህንነትና በረከት የተሰጠ የእግዚአብሔር ኃይልና ሥልጣን ነው። ሰው መጋረጃውን በመክፈት ፀሐይ ወደ ክፍል እንዲገባ ለማድረግ ይችላል። ነገር ግን ያ ሰው ያንን ፀሐይ ወይም ብርሃን ወይም የሚመጣውን ሙቀት ባለቤት ለመሆን አይችልም። የክህነት በረከቶች ይህን ስጦታ እንዲሰጡ ከተጠይቀው በላይ በጣም ታላቅ የሆነ ነው። የክህነት በረከቶች ኃይልና ቃል ኪዳኖች በዚህ ሕይወትና በሚቀጥለው መቀበል የሥጋዊ ታላቅ ዕድልና ኃላፊነት ነው። ብቁ ስንሆን የክህነት ሥነ ሥርዓቶች በምድር ላይ ሕይወታችንን ያበለጽጋል፣ እናም ወደፊት ለሚመጣው አስደናቂ ቃል ኪዳን ያዘጋጅልናል። ጌታ እንዳለው በሥርዓቶች የአምላክነት ኃይል ይገለጻል። ለሚከተለው መጽሐፍ ቅዱስ ለሚቀበለውና በየጊዜው ቅዱስ ቁርባን ለሚወስደው ለእያንዳንዱ ብቁ ሰው በእግዚአብሔር የሚመጡ ልዩ በረከቶች አሉ። ቤተ መቅደሶች ተጨማሪ ብርሃንና ጥንካሬ ለትንሣኤና ለዘላለም ሕይወት የተስፋ ቃል መረጋገጫ ትሰጣለች። እነዚህ ሥርዓቶች በሙሉ በኢየሱስ ክርስቶስ ያለንን እምነት እንድናሳድግና ከእግዚአብሔር ጋር ቃል ኪዳን እንድንገባና እንድናከብር ይጋብዙናል። ይህ የክህነት ኃይል በሕይወታችን ውስጥ አይሰማንም እና ቃል ኪዳን የሚጠብቁ የቤተ ክርስቲያኑ አባላት መካከል አናየውምን? አዲስ ተቀያሪዎች በጥምቅ ውሃ ንጹሕና ምሕረት ያገኙ ሆነው ሲወጡ ይህንን እንመለከታለን። የቤተ መቅደስ ሥርዓቶች በዓለም ዙሪያ ለሚገኙ ጻድቅ ወንዶችና ሴቶች የጥንካሬ መሣሪያ ብርሃን ሲሆኑ ተመልክተናል። በዚህ ወር ልጃቸው ቢወለድ ለአንድ ሳምንት ብቻ የኖራቸው ወላጆች በቤተ መቅደስ ውስጥ መተሳሰር በነበረባቸው ቃል ኪዳን ላይ ጥንካሬ ለማግኘት ሲችሉ ተመልክቼ ነበር። በክህነት ሥርዓት በኩል መጽናኛ፣ ጥንካሬ፣ ጥበብ፣ ሰላም እና የዘላለም ቃል ኪዳን ለመቀበልም እንችላለን። አንዳንዶች የክህነት ኃይልና በረከቶች ለሁሉም የሚገኝ ከሆነ የክህነት ሥርዓት ማስተዳደር ለወንዶች ብቻ ይሰጣልን? ብለው ይጠይቃሉ። መልአኩም እና የእግዚአብሔርን ትሕትና ታውቃለህ? ብሎ ኔፊን ጠየቀው። ኔፊን በታማኝነት እንዲህ መለሰ፣ እርሱ ልጆቹን እንደሚወድ አውቃለሁ። ይሁን እንጂ የሁሉም ነገሮች ትርጉም አላውቅም። ስለ ክህነት ስንናገር የምናውቃቸው ብዙ ነገሮች አሉ። እግዚአብሔር ልጆቹን በሙሉ እንደሚያፈቅርና ሰውን እንደማይፈራ እናውቃለን። የሚመጡትንም ማንንም ሴትና ወንድምንም አይክድም፣ ሁሉም ለእግዚአብሔር አንድ ናቸውና። የእግዚአብሔር ፍቅር ለወንዶችና ለሴቶች ልጆቹ አንድ አይነት እንደሆነ በርግጥ ስናውቅም ወንዶችና ሴቶችን አንድ አድርጎ እንደፈጠረ እናውቃለን። ጾታ በሥጋዊና በዘላለማዊ ማንነትና ዓላማ አስፈላጊ የሆነ ጸባይ እንደሆነ እናውቃለን። ቅዱስ ኃላፊነቶች ለእያንዳንዱ ጾታዎች ተሰጥቷል። ከመጀመሪያ ጀምሮ ጌታ ክህነቱን እንዴት እንዲደራጅ እንደ መሠረተ እናውቃለን። ክህነት መጀመሪያ ለአዳም ተሰጥቷል። ኖኅ፣ አብርሃም እና ሙሴም ከክህነት ሥርዓቶች አገልግለዋል። ኢየሱስ ክርስቶስም ከሁሉም ታላቅ የሆነ ሊቀ ካህን ነበር። ሐዋርያትን ጠራ፣ እናንተን አልመረጣችሁኝም አለ። ነገር ግን እኔ መርጫችኋለሁ፣ እናም ቀብቻችኋለሁ። በቀናችን መጥምቁ ዮሐንስ፣ ጴጥሮስ፣ ያዕቆብና ዮሐንስ በነቢዩ ጆሴፍ ስሚዝ በኩል ክህነትን ወደ ምድር በዳግም መልሰዋል። በዚህ ነው የሰማይ አባታችን ክህነቱን ያስተዳደረው። የቅዱስ ክህነት ኃይል ከእምነት ከመንፈስ ቅዱስና ከመንፈስ ስጦታ ተለይቶ እንደማይሠራ እናውቃለን። ቅዱሳን መጻሕፍት እንደሚያጠናቅቁን የእግዚአብሔር ስጦታዎችን እንዳትክዱ አጥብቄ መክራችኋለሁ፣ ብዙ ናቸውና። እና እነርሱን የሚመቱት ከአንድ እግዚአብሔር ነው። እናም እነዚህን ስጦታዎች የሚገለጡት የተለያዩ መንገዶች አሉ። የግል ብቁነት የክህነት ሥርዓቶችን ለማከናወን ለመቀበል አስፈላጊ እንደሆነ እናውቃለን። እህት ሊንዳ ኬ በርተን እንዳሉት የክህነት ኃይልን ወደ ሕይወታችን ለማምጣት ጻድቅነት ብቁ የሚያደርግ ነው። ለምሳሌ በዓለም በብዛት የሚገኘው የወሲብ ግንኙነትን የሚያሳዩ ነገሮችን አስቡባቸው። የጌታ ብቁነት መሠረት በክህነት ሥርዓት ለሚያገለግሉት ምንም አይነት ፈቃድ ለዚህ አይሰጥም። ጌታ እንዳለው አዳኝ እንዳለው ለርኩሰታችሁ ሁሉ ንስሐ ግቡ። የሰውነት መብራት ዐይንህ ናት። ዐይንህ ታማሚ በሆነች ጊዜ ግን ሰውነት ደግሞ ጨለማ የጨለመ ይሆናል። ወደ ሴት ያየ ሁሉ የተመኛት ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ብቁ ሳይሆኑ የቅዱስ ቁርባኑን መባረክ ወይም መስጠት፣ በሽተኞችን መባረክ ወይም በሌሎች የክህነት ሥርዓቶች መሳተፍ፣ ሽማግሌ ዴቪድ ኤ በርነር እንዳሉት የእግዚአብሔርን ስም በከንቱ መጥራት ነው። አንድ ሰው ብቁ ካልሆነ በክህነት ሥርዓት ከመሳተፍ ይውጣ። እናም በጸሎት እንደገና እንደ ንስሐ መግባት ወደ ትእዛዝ ለመመለስ የመጀመሪያ እርምጃውን ከኤጲስቆጶስ ጋር ይነጋገር። ጻድቅ አባትና እናቶች ልጆቻን በመምራት አንድ በሚሆኑት ቤተሰቦች ውስጥ የክህነት በረከቶች እንደሚገልጹ እናውቃለን። ነገር ግን እግዚአብሔር እነዚህን በረከቶች በሌሎች በጉዳት በጉጉት እንደሚሰጥም እናውቃለን። በመንፈስና በፍስጋ በሥጋ የሚያስፈልጋቸውን የምትሰጥ እናት የቤት ለቤት አስተማሪዎች መጥተው አንዷን ልጇን እንዲባርኩላት ለመጠየቅ ትሕትና ያስፈልጋት እንደነበረ ተናግራለች። ነገር ግን በዝልቅ አስተያየት ይህ የቤት ለቤት አስተማሪዎቿ ልጆቿን ለመባረክ ሲዘጋጁ ከሚያስፈልጋቸው ትሕትና በላይ እንዳልሆነ በተጨማሪ ተናግራለች። በቀዳሚ አመራርና በአስራ ሁለት ሐዋርያት የተያዙት የክህነት ቁልፎች የጌታን ሥራ በምድር ላይ እንደሚመሩ እናውቃለን። ለካስማ ፕሬዚደንቶች እና ኤጲስቆጶሶች በክልላቸው ላላቸው ኃላፊነቶች ልዩ የክህነት ቁልፎች ይሰጧቸዋል። ወንዶችንና ሴቶችን በራእይ ይጠራሉ። እናም በወኪል የተሰጣቸውን የማስተማርና የማስተዳደር ኃላፊነት እንዲያከናውኑም ይደገፋሉ። እናም ይለያሉ። ስለ ክህነት ብዙ ነገሮች ብናውቅም በሥጋዊ ዐይኖች መመልከት ሁልጊዜም ስለ እግዚአብሔር ሥራ ሙሉ መረጃ አይሰጠንም። ነገር ግን ሐሳቦች ይህ እናንተ ሐሳቦች አይደሉም፣ መንገዴ የእናንተ መንገድ አይደለም ብሎ እንድናስታውስ ማድረግ ጊዜ እና በዘላለማዊ አስተያየት ነገሮች እንደሆኑ ለማየት እንድንችልና በሙሉ ፍጹም ፍቅሩን ለመረዳት እንደምችል ማረጋገጫ ሰጥቶናል። ሁላችንም በፈቃደኝነት እናገለግላለን። አንዳንዴ በጥሪያችን ከምንችለው በታች የሚጠበቅብን ይመስለናል። እናም ተጨማሪ ለማድረግ እንመኛለን። በሌሎች ጊዜ ከጥሪያችን ስንለቀቅ ምስጋና ይሰማናል። የምንቀበለውን ጥሪ እኛ ልንወስንባቸው አንችልም። ይህ የተማርኩት በጋብቻዬ ወዲያው ነው። ካቲና እኔ በፍሎሪዳ እንኖር ነበር። አንድ አሁን የካስማ አመራር አማካሪ ባለቤቴ የጠዋት ሚስነሪ አስተማሪ እንዲሆን መነሻ ስሜት ነበራቸው። እንዴት ልናደርገው እንችላለን? ትንንሽ ልጆች አሉን። ሰማሪነሪ የሚጀምረው በጠዋት 11 ሰዓት ነው። እኔ የወጣቶች ወንዶች ፕሬዝዳንት ነኝ አልኩት። አማካሪውም ፈገግ አለና ወንድ አንደርሰን ይመልካም ይሆናል እሷን እንጠራታለን አንተን ከስራ እንለቃለን አለን። ከዚያ እንደዚህም ነበር የነበረው። በህይወት በጋብቻና እግዚአብሔርን መንግስት በመገንባት ውስጥ የሴቶችን ሐሳቦችን ድምጾችን መጠየቅና መዳመጥ አስፈልጊ ነው። ከሃያ አመት በፊት በአጠቃላይ ጉባኤ ሽማግሌ ኤምራሶ ባለድ ከሴቶች መረዳጃ ማህበር አጠቃላይ ፕሬዝዳንት ጋር የነበራቸውን ንግግር ተናግረውበት ነበር። በሚስዮን ለማገልገል የሚያዘጋጁት ወጣቶች ለማጠናከር ጥያቄ ነበር። እህት ኤሌን ጃክ በፈገግታ እንዲህ አሉ፣ እንደሚያውቁት ሽማግሌ ባለድ የቤተ ክርስቲያና ሴቶች የሚያቀርቡት ጥሩ የሆነ ሐሳብ አላቸው ከተጠየቁ እና እኛም እናታቸውን እና አለች። ፕሬዚደንት ቶማስ ኤስ ሞንሰን ከሴቶች የሚያስጨንቃቸውን የመጠየቅና ስለሚያስጨንቃቸው መልስ የመስጠት ልምድ አላቸው። ከሴቶች ሁሉ በላይ ተጽዕኖ ያደረጉባቸው እህት ፍራንሲስ ሞንሰን ነበሩ። በጣም እናፍቃቸዋለን። ደግሞም ፕሬዚደንት ሞንሰን ከወርዶች ውስጥ ከነበሩት ባለቤቶች ከሞተባቸው 84 ሴቶች እንዴት እንደተማሩ እንድናስታውስ አድርገውን ነበር። በኤጲስቆጶስ አገልግሎታቸውና በሕይወታቸው በሙሉ ታላቅ ተጽዕኖ ነበራቸው። በማስደንቅ ሁኔታም ፕሬዚደንት ሞንሰን በጸሎት ስለሚስዮን አገልግሎት ዕድሜ ቅያሬ ከመወሰናቸው በፊት ከሴቶች መረዳጃ ማኅበር ከወጣት ሴቶችና ከመጀመሪያ ክፍል አጠቃላይ አመራሮች ጋር ውይይት ነበራቸው። ኤጲስቆጶሶች የፕሬዝደንት ሞንሰንን ምሳሌ ስትከተሉ የሚመራው የጌታ እጅ ቅዱስ ሥራችሁን በተጨማሪ ሲባርክ ይሰማችኋል። በብራዚል ለብዙ ዓመታት እንኖር ነበር። በዚያ እንደ ደረስኩኝ አንድ ሰባ የሚያገለግሉት ኤልደልሰን ፓራላ እና እንደ ካስማ አመራር የሚያገልግሉ ወንድማቸው አጂልሰን ጋር ተገናኘው። በዓለም በፍሎሪና ካስማ ፕሬዚደንት የሚያገልግሉት ወንድማቸው አዳልቶና እንደ ኤጲስቆጶስ የሚያገልግሉ ሌላ ወንድማቸው አዴልሞን አገኘው። በእነዚህ ወንድሞች እምነት ተደንቄ ነበር እና ስለ ወላጆቻቸው ጠየቅኩ። ቤተሰቡ በሳላንቶስ ብራዚል ከ42 ዓመት በፊት ተጠምቀው ነበር። አዶልሰን ፓላር እንዳሉት በመጀመሪያ አባታችን የቤተ ክርስቲያን አባል ለመሆን ተደስቶ ነበር። ነገር ግን ወዲያ ተሳታፊነትን አቆመና እናታችን ወደ ቤተ ክርስቲያን እንዳትሄድ ጠየቃት። አዶልሰን እንደነገሩኝ ልጆቹ ወደ ቤተ ክርስቲያን የሚሄዱበትን ልብስ ለመክፈል ገንዘብ ለማግኘት እናታቸው ልብስን ለጎረቤት ይሰፉ ነበር። አራት ትንሽ ልጆችም አብረው ለ2.2 ኪሎ ሜትር በእግር ይሄዳሉ። ለ45 ደቂቃ ለባስ ይጓዛሉ። እናም በተጨማሪ ለ20 ደቂቃ በእግር ወደ ቤተ ክርስቲያን ይሄዱ ነበር። ከልጆቻቸው ጋር ወደ ቤተ ክርስቲያን አብረው በሄድ ባይችሉም እህት ፓሬላ ቅዱስ መጻሕፍትን ለልጆቻቸው ያነባሉ፣ ወንጌልን ያስተምራሉ፣ አብረውም ይጸልያቸው ነበሩ። ትንሽ ልጆቹም አደጉ፣ በሚስዮን አገለገሉ፣ ተማሩ፣ እናም በቤተ መቅደስም አገቡ። የክህነት በረከቶችም ቤታቸውን ሞላ። ከብዙ ዓመት በኋላ ያላገቡት እህት ባሊባ ፓራ ለራሳቸው የቤተ መቅደስ በረከትን ለማግኘት ወደ ቤተ መቅደስ ገቡ። በኋላም በብራዚል ውስጥ ለሶስት ጊዜ ለሚስዮን አገለገሉ። እናም 24 ዓመታቸው እምነታቸው የሚከተሏቸው ትውልዶቹም እየባረከ ነው። የእግዚአብሔር የቅዱስ ክህነት ኃይል በኋለኛው ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን ይገኛል። በብቁነት በክህነት ሥርዓት ስትሳተፉ ጌታም ታላቅ ጥንካሬ፣ ሰላምና ዘላለማዊ አስተያየት ይሰጣችኋል። ጉዳያችሁ ምንም ቢሆን ቤታችሁ በክህነት ኃይል ጥንካሬ ይባረካል። እናም በእናንተ የሚቀርቡትም እነዚህም በረከቶች ለራሳቸው ይፈልጋሉ። እንደ ወንዶችና ሴቶች፣ እንደ እህቶችና ወንዶች፣ እንደ እግዚአብሔር ወንድና ሴት ልጆች አብረን ወደፊት እንገፋለን። ይህ የእኛ ዕድል ነው፣ የእኛ ኃላፊነት፣ እናም የእኛ በረከት ነው። የእግዚአብሔር መንግሥት ወደ አዳኝ ለመመለስ ማዘጋጀት የኛ እጣ ፈንታ ነው። በኢየሱስ ክርስቶስ ስም አሜን።
We are grateful beyond any measure of expression.
በቤተ ክርስቲያናው በሙሉ ለሚያስተምሩ ለመመዘን ከመቻለው በላይ ምስጋና አለን። እናፈቅራችኋለን እናም በእናንተ እንመካለን። እናንተ የዚህ የተመለሰው ወንጌል ትልቅ ተአምራት ናችሁ። ስኬታማ የወንጌል አስተማሪ ለመሆን በእግዚአብሔር ኃይልና ሥልጣን ለማስተማር ልዩ ምስጢር አለ። ምስጢር ምልበት ምክንያት ያስተማሪ ስኬታማነት የሚወሰነው መሰረታዊ መርህ የሚረዱት በ1820 ዓመተ ምህረት በጸደይ ቀኗ ጧት ላይ ምን እንደደረሰ ምስክርነት ያላቸው ሰዎች ስለሆኑ ነው። ለ14 ዓመት ትሁት ልጅ ጸሎት መልስ ለመስጠት ሰማያት ተከፈቱ። ዘላለማዊ አብ እግዚአብሔርና ልጁ ኢየሱስ ክርስቶስ ለነቢዩ ጆሴፍ ስሚዝ ታዩ እና ማነጋገሩት። ለረጅም ጊዜ ሲጠበቅ የነበረው የሁሉም ነገሮች ዳግም መመለስ ተጀመረ። እናም የራእይ መሠረታዊ መርሆች ለዘላለም በዘመናችን ተመሠረቱ። ለዓለም ጆሴፍ የሰጠው መልእክት በሁሉም ቃላት ባጭር ሊጠቃለል ይችላል። እግዚአብሔር ይናገራል። በጥን ተናግሯል። ለጆሴፍ ስሚዝ ተናግሯል። እናም ለእናንተም ይናገራል። እናም ስታስተምሩ መመሪያ ይሰጣችኋል። ይህም በዓለም ከሚገኙ ሌሎች አስተማሪዎች የሚለያችሁ ነው። የማትወድቁበት ምክንያት ይህ ነው። በትንቢት መንፈስና በራእይ ተጠርታችኋል። እናም በክህነት ሥልጣን ተለይታችኋል። ይህ ምን ማለት ነው? አንደኛ፣ ይህ ማለት እናንተ በጌታ ለመልእክት የተላካችሁ ናችሁ ማለት ነው። እናንተ የእርሱ ወኪል ናችሁ። እናም እርሱን ለመወከል እናም በእርሱ ምትክ ለመስራት ሥልጣን ተሰጥቷችኋል። የእርሱ ወኪል እስከ መሆናችሁ ድረስ ለእርሱ እርዳታ መብት አላችሁ። ራሳችሁንም ዛሬ ክፍሌን የሚያስተምር ቢሆን ጌታ ምን ይላል እናም እንዴትስ ይናገራል ብላችሁ ጠይቁ። ይህም ኃላፊነት አንዳንዶቹ ብቁነት እንዳይሰማቸውና እንዲፈሩ ያደርጋቸዋል። መንገዱ ከባድ አይደለም። እያንዳንዱ የኋለኛው ቀን ቅዱሳን በጌታ መንገድ እንዲያስተምሩ መንገድ አዘጋጅቷል። ሁለተኛ፣ የኢየሱስ ክርስቶስን ወንጌል እንድትሰብኩ ተጠርታችኋል። የራሳችንን ሐሳቦች ወይም ፍልስፍናን አናስተምርም። ወንጌል የሚያድን የእግዚአብሔር ኃይል ነው። እናም ለመዳን የምንችለው በወንጌል በኩል ብቻ ነው። ሦስተኛ፣ የወንጌልን መርሆች በቤተ ክርስቲያን የምንጠቀምባቸው ቅዱሳት መጻሕፍትን እንደምናስተምረው እንድታስተምሩ በአሁኑ ዘመን ከሚገኙ ሐዋርያትና ነቢያት እና መንፈስ ቅዱስ ያስተማራችሁ እንድታስተምሩ ነው። ስለዚህ የት ለመጀመር እንችላለን? የመጀመሪያው ኃላፊነት መንፈስ ቅዱስ የእኛ መሪና ጓደኛ እንዲሆን መኖር ነው። ሃይረም ስሚት በኋለኛው ቀን ቅዱሳን ሥራ ለመሳተፍ ሲፈልግ ጌታ እንዲህ አለ፣ እነሆ አሁን በሁሉ ኃይልም በሙሉ አእምሮህ እና በብርታትህ ትእዛዛቴን ጠብቅ። ይህም የመጀመሪያ ቦታ ነው። ለኃይለም ጌታ የሰጠው ምክር ጌታ በየዘመኑ የሰጠው አንድ አይነት ምክር ነው። ዛሬ ለአስተማሪዎች በመናገር የቀዳሚ አመራር እንዳሉት ከአገልግሎታችሁ በጣም አስፈላጊ የሆነው በየቀኑ በመንፈስ እንዲሁም በጸሎት ቅዱሳት መጻሕፍትን በማንበብ እና ትእዛዛትን በማክበር መዘጋጀታችሁ ነው። ከዚህ በፊት ከምታደርጉት በላይ በታላቅ ዓላማ በወንጌል እንድትኖሩም እናበረታታችኋለን። የአስተማሪ አገልግሎት አስፈላጊ ኃላፊነት ትምህርትን በደንብ ማዘጋጀት ወይም የተለያዩ የማስተማር ዘዴዎችን ማወቅ ነው እንዳላሉ ተመልከቱ። ለእያንዳንዱ ትምህርቶች በትጋት መዘጋጀትና ተማሪዎቻችሁ የነጻ ምርጫቸውን እንዲጠቀሙ ወንጌል በልባቸው እንዲገባ ለመፍቀድ መጣር አለባችሁ። ነገር ግን የአገልግሎታችሁ የመጀመሪያና አስፈላጊ ክፍል ቢኖር የግል የመንፈስ ዝግጅታችሁ ነው። ይህንንም ምክር ስትከተሉ ቀዳሚ አመራር ቃል እንደገቡት መንፈስ ቅዱስ ምን እንደምታደርጉ ይረዳችኋል። ምስክርነታቸው ያድጋል። ወደ ወንጌል መቀየራታቸው የጠለቀ ይሆናል። እናም የህይወት ፈተናዎችን ለመቋቋም ትጠናከራላችሁ። ምን አይነት ታላቅ በረከቶች አስተማሪ ለመፈለግ ይችላል? በመቀጠልም የጌታን ቃል ለማወጅ ከመፈለጋችን በፊት ይህንኑ ለማግኘት መፈለግ አለብን ብሎ አዟል። ቅዱሳት መጻሕፍትን በትጋት በመፈተሽ እና እነዚህን ቃላት በልባችሁ እንደ ሀብት በመያዝ ጠንካራ እውቀት ያላቸው ወንዶችና ሴቶች መሆን አለባችሁ። ከዛም የጌታን እርዳታ ጠይቁ። በመንፈስና በቃሉ ይባርካችኋል። ሰዎችን ለማሳመን የእግዚአብሔር ኃይል ይኖራችኋል። ጳውሎስ በወንጌል በሁለት መንገዶች እንደሚመጡ ተናግሯል፣ በቃልና በኃይል። የወንጌል ቃላት የተጻፉት በቅዱሳት መጻሕፍት ነው። እናም ቃልን ለማግኘት የምንችለው በትጋት በመፈተሽ ነው። ሕይወታቸው መልካም ሆኖ መንፈስ ቅዱስ ጓደኛቸው ወደ ሆኖላቸውና የሚቀበሉትን መነሳሻዎች እንደሚከተሉት ሕይወት ነው። አንዳንዶች ትኩረታቸውን ቃላትን በማግኘት ላይ ብቻ ይጥላሉ፣ እናም መረጃቸውን በመስጠት ባለሙያ ይሆናሉ። ሌሎች መዘጋጀታቸውን ችላ ይላሉ፣ እናም በክፍል ጊዜ እንደምንም ብለው እንዲጨርሱ ጌታ በምሕረቱ እንዲረዳቸው ተስፋ ያደርጋሉ። መንፈስ ቅዱስ ያላጠናችሁትን መጻሕፍትንና መሠረታዊ መርሆች ለማስተማር እንዲረዳችሁ ትጠብቃላችሁ። ወንጌልም በውጤታማነት ለማስተማር የወንጌል ቃልና ኃይል በሕይወታችሁን ሊኖራችሁ ያስፈልጋችኋል። ስለ ሞዛያ ልጆችን እና በእግዚአብሔር ኃይል እና ሥልጣን እንዴት እንዳስተማሩ ሲገልጽ አልማ እነዚህን ቃላቶች ተናገረ። ትክክለኛ ማስተዋል የነበራቸው የእግዚአብሔርን ቃል ያውቁ ዘንድ ቅዱሳን መጻሕፍትን በትጋት የሚያጠኑ ሰዎች ነበሩ። ነገር ግን ይህ ብቻ አይደለም፤ ራሳቸውን በብዙ ጸሎትና ጾም አተጉ። ስለዚህ የትንቢት መንፈስ ነበራቸው። ቀጥለውም መስማትን መማር አለባችሁ። የቤተ ክርስቲያን ሽማግሌ ሆላንድ ይህንን መመሪያ ለወንጌል ሰባኪዎች አስተምረዋል። ሽማግሌ ሆላንድ ያሉትን እጠቅሳለሁ። አስተማሪዎች መንፈስን ለማድመጥ ካላቸው ተከታይ የሚሆነው ለተማሪዎቻቸው ያላቸው ኃላፊነት ነው። በመንፈስ ጆሮች ከሰማን ተማሪዎቻችን ለመስማት የሚፈልጉት የትኛው ትምህርት እንደሆነ ይነግሩናል። ሽማግሌ ሆላንድም ሲቀጥሉ አስተማሪዎች በተማሪዎቻቸው እንደ ግለሰብ ከማተኮር በላይ የተመቸ የተደጋገመ ትምህርት ለማስተማር ላይ ትኩረት ያደርጋሉ። ራሳችንንና የምናስተምረውን ከችሎታችን ያህል ካዘጋጀን በኋላ ለመተው ፈቃደኞች መሆን አለብን። የምንችለውን ያህል አዘጋጅተናል። እናም መንፈስ ቅዱስ እኛን ክፍላችንን እንዲመራ ጸልየናል። ጸጥተኞቹ መነሻዎች ሲመጡ የመደብናቸው የትምህርት ዓላማዎችና ማስታወሻዎች ትተን መንፈስ እንድንሄድ በሚወስደን ለመሄድ ብርቱነት ያስፈልጋል። ከዚህ በፊት ከነበራችሁ በላይ በሆነ ታላቅ ዓላማ በወንጌሉ ለመኖር ስትወስኑ እና ቅዱሳን መጻሕፍትን ስትፈትሹ በልባችሁ እንደ ሀብት ስትይዙ እነዚህን ቃላት ለጥንት ነቢያትና ሐዋርያት የገለጸው ያም መንፈስ ቅዱስ ስለ እውነታቸው ይመሰክርላችኋል። ይህም ሲሆን የምታነባቸው ቃላት የኔፊ ወይም የጳውሎስ ወይም የአልማ ሳይሆን የእናንተ ቃል ይሆናል። ከዚያም ስታስተምሩ መንፈስ ቅዱስ ሁሉንም ነገር ሊያስተምራችሁና ሁሉንም ነገሮች እንድታስታውሱ ያደርጋል። በእርግጥም የምታነግሩት በዚያች ሰዓት አዎን፣ በዚያች ጊዜም ምን እንደምትናገሩ ይሰጣችኋል። ይህም ሲሆን ለማለት ያላሰባችሁትን ስትሉ ራሳችሁን ትሰማላችሁ። ከዚያም ስታስተምሩ የምትሉት ላይ ትኩረት ካደረጋችሁ ከምትሉት አዲስ ነገር ትማራላችሁ። ፕሬዚዳንት ሜሪዮን ጂ ሮምኒ እንዳሉት በመንፈስ ቅዱስ ምሪት ስናገር አውቅበታለሁ፣ ምክንያቱም ከተናገርኩት አዲስ ነገር እማራለሁና። በመጨረሻም በመጽሐፍ ውስጥ ያለውን ወይም በመጽሐፍ ውስጥ ያለውን ወይም የሌሎችን ሐሳቦች በመድገም ሳይሆን ስለምታስተምሩት ነገሮች እንደ ምስክር መሆን አለባችሁ። ስትጸልዩ፣ ስትፈትሹ እና ከዚህ በፊት ከነበረው በላይ በወንጌል ለመኖር ስትወስኑ ምስክሮች ትሆናላችሁ። ስለምታስተምሩትን መሠረታዊ መርሆች እውነተኛነት ምስክርነታችሁ ማካፈል ያስፈልጋችኋል። ይህ የራእይ መንፈስ ነው። ይህም ተመሳሳይ መንፈስ የምታስተምሩበትን ነገር መሻት ላላቸው ለመቀበል ፈቃደኞች ለሆኑት ወደ ልባቸው ይወስዳል። አሁን ከጀመርነው ቅዱስ ጫካ እንጀምር እንጨርስ። በዛ በሚያምር የጸደይ ወቅት ንጋት የተከሰተው ነገር በኃይልና በስልጣን እንድታስተምሩ ስልጣን ተሰጥቷችኋል። ስለዚህም ነገር ትውትናና የግሌም ምስክርነት በኢየሱስ ክርስቶስ ስም ተውላችኋለሁ። አሜን።
The choir and congregation.
ዘማሪዎቹና ተሰብሳቢዎቹ አንድ ላይ Call to serve የሚለውን ይዘምራሉ። ከመዝሙር በኋላ የሰባኛው ሽማግሌ ኬቨን ሃሚልተን፣ ኤድሪያን ኦቾዋ እና ተረስ ቪንሰንት ንግግር ያደርጋሉ። ከነሱም ቀጥሎ የ12ኛ ዋርያ አባል ሽማግሌ ራስል ኤም ኔልሰን ንግግር ያደርጉልናል።
This is the 183rd semi-annual general conference of the Church of Jesus Christ of Latter-day Saints.
My father could remember the very day
abate betsebochu abatu እናቱ አራት ልጆቹ ቤተክርስቲያን ለቆ የሄዱበት ጊዜ እንዲያውም ሰዓቱን ያስታውሳል። ብዙዎቹ በዚህ ህይወት እንደገና አልተመለሱም። እሱም የ13 ዓመት ዲያቆን ነበር። በዚያን ቀን ቤተሰቦች የሰንበት ትምህርት የሚካፈሉበት ጠዋት ነበር። የቁርባን ሰዓት ከሳልቧ ነበር። በቆንጆ ጸደይ ቀን ከእሁድ በኋላ ስብከት አገልግሎት ከተመለሱ በኋላ እና ከቤተሰብ ጋር አንድ ላይ ምሳ እየበሉ እናቱ ወደ አባቱ በመዞር ደህና ውድ፣ ከሰዓት በኋላ ለቁርባን ስብሰባ መሄድ አለብን ወይስ ቤተ ክርስቲያንን ቤተሰብን ወደ ለመኪና ሽርሽር ወደ ገጠር እንውሰድ አለች። ለአባቴ የቁርባን ስብሰባ አስተያየት በፍጹም ተከስቶ አያውቅም። ሦስቱ ወጣት ልጆቹ ቁጭ ብሎ ትኩረት ይሰጡ ነበር። ያን ሰንበት ከሰዓት በኋላ ወደ ገጠር ለሽርሽር መኪና መንዳት ለቤተሰብ የሚያስደስት ተሳትፎ ነበር። ነገር ግን ይህ ትንሽ ውሳኔ የአዲስ አቅጣጫ መጀመሪያ ሆነ። ይህም በመጨረሻም ቤተሰቡን ከቤተ ክርስቲያን ደህንነት ጥበቃና በረከቶች በማራቅ ወደ ሌላ አቅጣጫ ልመራቸው ችለዋል። ምናልባትም በእኛ ጊዜ ሌላ መንገድ ለመምረጥ ለሚገፋፉ ትምህርት ይሆን ዘንድ በመጽሐፍ ሞርሞን ነቢይ ሊሃይ ራእይ ለቤተሰቦቹ አካፍሎ ነበር። ስፍር ቁጥር የሌላቸው ሰዎች አየው። እኔ ወደ ቆምኩበት ዛፍ ለመመለስ አብዛኛዎቹ ወደፊት ይገፉ ነበር። እናም እንዲህ ሆነ። ወደ ዛፉ በሚመራው መንገድ ወደፊት ተጓዙ። እናም እንደዚሁ የጨለማ ጭጋግ ተነሳ። አሁን በመንገዱም ጉዞ የጀመሩበት መንገዳቸውን እስክሳዩ ተናክሮ እስክጠፉ ድረስ እጅግ ታላቅ ጨለማ ጭጋግ ውስጥ ተነሳ። ከዚያም ሊሃይ ሁለተኛ ቡድን ወደፊት ሲገፋ አየው። እናም እንደዚሁ ሆነ። ሌሎቹም ደግሞ ወደፊት ሲገፉ አያቸው። እናም እነርሱ ወደፊት መጡና የብረት በትርን ጫፍ ያዙ። የብረቱን በትር ተጠግተውም በጨለማው ጭጋግ ውስጥ ወደፊት መጥቶ የዛፉን ፍሬ እስከሚደርሱ ድረስ ወደፊት ገፉ። በሚያሳዝን ሁኔታ ከዛፍ ፍሬ ከተካፈሉ በኋላ ያፍሩ በመምሰል ተመለከቱ። በዚያ ምክንያት ትልቅና ሰፊ ሕንፃን ተመለከቱ። እናም ወደ ፍሬው መጥተውም በተካፈሉበት ላይ እጃቸውን እየጠቆሙና እየተሳሳቁባቸው ነበር። ከዚያም እነኚህ ሰዎች ወደ መንገድና ወደ ጉበና ጠፉ። እስከ መጨረሻም የሆነ የሆነው ሦስተኛው ቡድን ወደ ሕይወት ዛፍ መድረስ ብቻ ሳይሆን በኋላም አልጠፉም። ለዚህም ቅዱስ መጽሐፍ እንዳለው እነሆ ሌሎችም ብዙዎች የብረት በትሩን ጫፍ ይዘው ወደፊት ሲገፉ አየ እና ወደፊትም መጥተው የዛፉን ፍሬ እስኪካፈሉና እስኪቋደሱ ድረስ መንገዳቸውን ወደፊት በመቀጠል ያለማቋረጥ የብረት በር ጸንተው ያዙ። ለዚህም ቡድን ሕዝቦቹ የብረት በትርን የሚወክለው ደህንነትና ጥበቃ ነው። እነኚህ ሰዎች ያለማቋረጥ ቀላል የሆነውን የእሁድ ከሰዓት በኋላ ወደ ገጠር ሽርሽር እንኳ ለማድረስ መጽናት ለመያዝ ችለዋል። ስለ እነኚህ ሰዎች ሽማግሌ ቤድናር እንዳስረዱት የዚህ ሐረግና ዋና ቁልፍ ያለማቋረጥ የብረት በትርን ጸንተው መያዛቸውን ነው። ምናልባትም የሦስተኛው ቡድን ሰዎች ያለማቋረጥ የክርስቶስ ቃልን በማንበብ ጥናት አድርገዋል። ከእነኚህ ቡድን ጋር ነው እናንተና እኔ መሆን የምንፈልገው። እኛ የእግዚአብሔርን ቤተ ክርስቲያን አባል የሆን ነው የኢየሱስ ክርስቶስን ለመከተልና ለእግዚአብሔር ትእዛዝ ታዛዥ ለመሆን ቃል ክዳን ገብተናል። በጥምቀት ጊዜ ለአዳኝ መስካሪ ሆነን ለመቆምና ደካሞችንና የተቸገሩትን ለመርዳት ቃል ገብተናል። የእነዚህ የእግዚአብሔር ትእዛዝ ለመጠበቅና የተፈለገውን ንስሐ ለመግባት ሐዋርያ ጳውሎስ አስተምረዋል። ሁሉም ኃጢአት ሰርተዋል እና የእግዚአብሔር ክብር ጎድሏቸዋል። በየሳምንቱ የቁርባን ሥርዓት ውሃና ዳቦ በመቋደስ ቃል ክዳን እንገባለን። ይህ ቀላል የሆነ ሥራ ኢየሱስ ክርስቶስን ለመከተል እንደገና የራሳችን ቃል ክዳን ያስገባናል። እግዚአብሔርንም ለመከተል መንፈሱ እንድመራንና እንደምጠብቀን ቃል ገብቶናል። ወንጌልን ስበኩ ከምለው መጽሐፍ ምስዮኖች ምስክርና ራእይ የሚመጣውን የሰንበት ስብሰባን በመካፈል እንደሆነ ያስተምራሉ። የቤተ ክርስቲያን አገልግሎት በመካፈልና አንድ ላይ በመስበክ እርስ በርስ ብርታት እንሰጣጣለን። ከጓደኞቻችን እና ቤተሰባችን ጋር በምናደርገው ማኅበር እድሳት እናገኛለን። መጽሐፍ ቅዱስን በምናጠናበት እና ለምን እሁድ ሦስት የተለያየ ስብሰባ አስፈለገ ብሎ አንድ ሰው ሊጠይቅ ይችላል። እነኚህን ሦስቱን ስብሰባዎች በዝርዝር እንመልከት። የቁርባን ስብሰባ ለቁርባን ሥርዓት እንድንሳተፍ ያደርገናል። ቃል ክዳናችን በማደስ ብዛት ያለውን መንፈስ እንድንቀበል ያደርገናል። እናም ተጨማሪ በረከቶችን በመቀጠል በመንፈስ ቅዱስ ንጻት እናገኛለን። የሰንበት ትምህርት የእግዚአብሔር ግዛት ትምህርትን እርስ በርስ በማስተማር ሁላችንም በማሻሻል እንድንደሰት ያደርገናል። ዳግመኛ የተመሰረተው የወንጌል ህግጋት በመረዳት ታላቅ ኃይልና የግል ሰላም ሊመጣ ይችላል። የክህነት ስልጣን ስብሰባ ወንዶችና ወጣት ወንዶች የሥራ ድርሻቸውን በትክክል የሚማሩበት ወቅት ነው። የሴቶች መረዳጃ ማኅበር ስብሰባ ለቤተ ክርስቲያናት ሴቶች እምነታቸውን እንዲጨምሩ በማድረግ ለቤተሰብ ብርታት በመስጠት ችግራቸውን የሚረዱበት ዕድል ይፈጥራል። እንዲያውም ወጣት ሴቶችና ልጆች አስፈላጊ ለሆነ ኃላፊነት የሚያዘጋቸውን የወንጌል ትምህርት ክፍል የሆነ የራሳቸው ስብሰባ አላቸው። በዚህ ልዩ በሆነው እያንዳንዱ ስብሰባ ሕግጋትን በመማርና መንፈስን በመስማት እርስ በርስ አገልግሎት እንሰጣጣል። በርቀት በመጓጓዝ ወይም በጤንነት ምክንያት ምናልባት ለየት ቢሆንም ሁሉንም የሰንበት ስብሰባዎች ተካፋይ መሆን አለብን። በሦስቱም የሰንበት ስብሰባ ተካፋይ በመሆን ታላቅ የሆነ የሰላምና በረከቶች እንደመጡ ቃል እገባለሁ። ቤተሰባችን ሁሉን የሰንበት ስብሰባ ላይ ሁሌ ተካፋይ ለመሆን ወስነናል። ይህ እምነታችንና ወንጌልን በጥልቀት እንድንረዳ የሚያደርግ መሆኑን አውቀናል። የቤተ ክርስቲያን ስብሰባዎች መካፈል ውሳኔ ደስ የሚያሰኝ መሆኑን ተረድተናል። በተለይም ከቤተ ክርስቲያን ተመልሰን ሰንበት ለማክበር መቀጠል ደስ ያሰኛል። በረፍት ጊዜምና ጉዞ ላይም ሁሉንም ስብሰባችን እንካፈላለን። በቅርቡ አንድ ሴት ልጃችን እንደጻፈችው በጉዞ ላይ ባለች በከተማ ለቤተ ክርስቲያን ተካፋይ ሆኛለሁ። አዎ አባቴ፣ ሦስቱን የሰንበት ትምህርት ተካፋይ አለች። ለዚህም ቅዱስ ምርጫ እንደተባረከች እናውቃለን። ሁላችንም ሰንበት እንዴት ማክበር እንዳለብን ብዙ ምርጫዎች አሉ። ለቤተ ክርስቲያን ስብሰባ ሁልጊዜ አንዳንድ ጥሩ የሆኑ ተሳትፎች አስተዋጽኦ የምናደርግበት ሊሆን ይችላል። ይህም ዲያብሎስ ነፍሳችንን በማታለል ወደ ጥፋት የሚመራን አንዱ መንገድ ነው። ጥሩ ተሳትፎን በተሻለ ይተካል። በመቀጠል የብረት በትርን መያዝ ማለት ሁሉንም የሰንበት ትምህርት፣ የቁርባን የሰንበት ትምህርት እና የክህነት ወይም የሴቶች መረዳጃ ስብሰባዎች ተካፋይ መሆን ማለት ነው። ልጆቻችን የራሳቸው የልጆች ክፍለ ጊዜ የወጣት ወንዶችና ወጣት ሴቶች ስብሰባን ይካፈላሉ። የትኛው ስብሰባ ማካፈልን እንዳለብን በፍጹም መምረጥ የለብንም። የእግዚአብሔር ቃል በመቀጠል ለሰንበት ስብሰባዎች ሁሉ ላይ ተካፋይ መሆን አለብን። በጽናት የብረት በትርን መያዝ ማለት ሁሉንም የእግዚአብሔር ትእዛዝ መጠበቅ ነው። በየቀኑ የግልና የቤተሰብ ጸሎት ማድረግና በየቀኑ ቅዱስ መጻሕፍትን ማጥናት ማለት ነው። በመቀጠል መያዝ ማለት በመጽሐፍ ሞርሞን ውስጥ እንደተገለጠው የክርስቶስ ሕግጋትን አካል መሆኑ ነው። በኢየሱስ ክርስቶስ እምነት ልምድ በማድረግ ለኃጢአት ንስሐ በመግባትና ልባችን በመለወጥ ወደ ጥምቀት ውኃ እንከተላለን። ከዚያም የመንፈስ ቅዱስ ማረጋገጫ እንቀበላለን። ይህም እንደ መሪያችን በማገልገል ጽናት ያደርጋል። ነፊ እንዳስተማረው የክርስቶስ ቃል ብትመገቡ እናም እስከ መጨረሻው ብትጸኑ እነሆ የዘላለም ሕይወት ይኖራችኋል ይላል። ወንድሞቼና እህቶቼ፣ እኛ የቃል ክዳን ሰዎች ነን። በፈቃደኝነት ቃል ክዳን በማድረግ እንጠብቃለን። እናም ቃል ክዳን የተገባውን በረከቶች አባት ያለውን ሁሉ እንቀበላለን። ቃል ክዳናችን በመጠበቅ የብረት በትርን በጽናት በመያዝ በመቀጠል የዓለማትን ፈተናዎች ለመቋቋም ብርታት እናገኛለን። በጣም እንቁና ከሁሉም በላይ የምንመኘው ወደ ፍሬያማው ዛፍ እስከምንደርስ የዚህን ምድራዊ ሕይወት ፈተና ውስጥ ማለፍ እንችላለን። አባቴ ጥሩ ሴት አግብቶ ወደ ቤተ ክርስቲያን እንድመለስ ብርታት ስለሰጠችውና ደህና መንገድ ተመልሶ እድገት በማሳየቱ እድለኛ ነበር። የእነሱ ታማኝነት ሕይወት ሁሉንም ልጆቻችን እና የሚቀጥለውን ትውልድ የልጅ ልጃችንን ባርከዋል። ልክ ቀላል የሆነ ውሳኔ ተካፋይ መሆን ወይም በሰንበት ስብሰባ ስብከት ተካፋይ አለመሆን በአያቶቼ ቤተሰቦቼ ሕይወት ላይ አስፈላጊ ልዩነት አምጥተዋል። በየቀኑ የምናደርገው ውሳኔዎች በሕይወታችን ላይ አስፈላጊ የሆነ ተጽዕኖ ሊያመጣ ይችላል። ትንሽ ውሳኔ የሆነው ምሳሌ የቁርባን ስብሰባ ላይ ተሳታፊ አለመሆን ዘላለማዊ ጉዳት ላይ ሊያደርሰን ይችላል። ትጋት እንዲኖረን እንመርጥ። እናም በአንድነት ተሰብስበን ቃል ክዳን በመጠበቅ የሚመጡትን ታላቅ በረከቶችና ጥበቃዎች እንድናገኝ ያድርገን። ወደ ሰማይ አባታችን የሚመራን የብረት በትርን መያዝ መቀጠላችን ያድርገን ዘንድ ጸሎቴ በተቀደሰው ስሙ ኢየሱስ ክርስቶስ ስም ነው።
When I was 8, two cousins and I were sent
to the እኔና ሁለት ያጎቴ ልጆች ለአስር ሰው የሚሆን 15 ቀን ቀለብ እንንገዛ ተላከን። ወደዋላ ስንመለከት ሰይት አያቴ እና ከስቴ እና ጎቴ ምን ያህል በእኛ መተማመን እንዳለባቸው ሳስብ ያስገርመኛል። የጠዋት ሰማዩ ብሩህ እና አንጸባራቂ ነበር። ትንሹን ጋሪያችንን ይዘን ለ16 ኪሎ ሜትር ጉዞ ስንነሳ በጉዞ ላይ ሐሳ መቶልን ከጋሪ ወርደን ዳማ ለመጫወት ወሰነን። በጫዋታው በጣም ተውጠን እየመሸ መሆኑን እንኳን ካላያችን ያለውን ሰዓት ማየት አልቻልንም። ምን የሆነ ያለ በተረዳን ሰዓት ፈረሶቻችን ላይ የመውጫ ሰዓት አልነበረንም።
Hail was hitting our faces that we could not
ባዱ ዝናብና በረዶ ሲወርድብን ማሰብ ምን ችለው ነገር ሁሉ ፈረሶቹን ፈቶ በፈረሶቹ መቀመጫ መጠለልን ብቻ ነበር። ፈረሳልባ እርጥብ ብርድ ጉዞአችንን ቀጠልን። በቻልነው መጠን እየፈጠነን መድረሻችን ስንደርስ ወደ ከተማው የሚወስደውን መንገድ በጎርፍ ተጠልቅልቆ አየን። ያለና ማራጅ የለበስነውን ጨርቅ ጥለን ከተማውን ያጠረውን በሽቦ የታጠረውን አጥር መዝለል ብቻ አማራጭ ነበር። መሽቶ ነበር። ደክሞን ጨቂተን ከተማው መግቢያ ላይ ያለ ቤት እንዲያስጠልሉን በፈለገን ሰዓት ጥሩ ቤተሰቦቹ አደረቁን። የሚጣፍጥ ምግብ መገቡን። ከዛም በክፍላችን እንድንተኛ አደረጉን። ባጭር ጊዜ ውስጥ ክፍሉ ውስጥ ቆሻሻ መሬት መኖሩን ደረስንበት። ከዛ ሐሳብ መጣልን። አሁንም ክብ ሰርተን መሬት ላይ እስከምንወርቅ ድረስ ዳማ መጫወታችንን ቀጠልን። ደልጅነታችን ስለ ራሳችን ብቻ ነበር ያስብን የነበረው። ስለ ተወደዱት ቤት እየፈለጉን ስላሉት አላሰብንም።
And if we had been wiser, we would have looked at the sky.
Samayon annay nebere. Demanaun annay nebere. Annam kanagurgadu lemaqdam fitnatin chamber neber. Ahun tinish limt allay. Hullem rasen astawusallahuñ wede lay mayet atirsa yalku. Kagotey lijosh gara yasallefkut limt lahonu gize milikitoch tikuret indiset አስተምሮኛል። ጳውሎስ እንደገለጠው በነጎድጓዱ ዘመን ነው ምንኖረው። ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብ የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ የማያመሰግኑ ይሆናሉ። ስለዚህ ጊዜ ስናወራ ሽማግሌ ዳሊን ኤች ኦክስ ይህንን አሉ፣ መንፈሳዊና ዓለማዊ ዝግጅትን ማድረግ አለብን። ችላ የሚባል ዝግጅት ብዙ ጊዜ የሚታየው እና የሚያስቸግረው ነው። መንፈሳዊ ለዳግም ምጣቱ ለመዘጋጀት በሌላ ቋንቋ ወደ ላይ ለማየት ችላት በሉ። የመንፈስ መዘጋጀትን በዚህ ባስቸጋሪ ወቅት መስጠት የማስጠንቀቂያ ቃል ስለሆነው ስለ ጊዜያችን ምልክት ማስተላለፍ ፈልጋለሁ። ሙያዬ የቴክኖሎጂ ግንባር ላይ እንድቀመጥ አድርጎኛል። ስለዛ ስለ ጥቅሙ ተረዳው። ስለ ሰው መረጃ በእጃችን ጣት ውስጥ ነው ያለው። ነገር ግን ኢንተርኔት በሚያሳስቱ ነገሮች ጭምር የተሞላ ጭምር ነው።
This is why now more than ever
የመናገር ነጻነት ለዛ ነው እስካሁን ድረስ በጣም የተጠናከረው። ከመቼው በበለጠ ሁኔታ ይህንን ዘላለማዊ መርሆች ማስተዋወስ አለብን። በፍሬያቸው ታውቋቸዋላችሁም ብሎ እንደተነገረው በተለይ የብልግና ምስሎች እንድትመለከቱ ወይንም ክርስቶስ እና ነብዩ ዮሴፍ ስሚዝን በስተት ለመወንጀል ትኩረት እንድትሰጡ አስጠንቅቋቸዋል። ተግባር ተመሳሳይ ውጤት ይፈጥራል። የመንፈስ ቅዱስ እና የሱ ጠባቂነት ኃይል ማጣት ደስተኛ ያለመሆንም ይከተላል። ውድ ወንድሞቼና እህቶቼ የወንጌል ምስክርነታችሁን እንድትጠራጠሩ ከመያረጋቸው ነገሮች ስትመጡ ወደ ላይ እንድትመለከቱ ማጽናቸዋለሁ። የሁሉንም የጥበብ ምንጭና እውነታ ተመልከቱ። እምነታችሁንና ምስክርነታችሁን በእግዚአብሔር ቃል መግቡት። በምድር ላይ እምነታችሁን በግማሽ እውነታዎች ውሸት ጋራ እየደባለቁ የሚያንኳስሱ አሉ። ለዛ ነው በዘለቀታዊነት ለመንፈሱ ብቁ መሆን ያለባችሁ። የመንፈስ ቅዱስ ረዳትነት ለምቾት ብቻ አይደለም፣ ለመንፈሳዊ ህልውናችንም ጭምር እጅግ አስፈላጊ ነው።
And listen closely to the promptings of the Spirit.
ክርስቶስን ቃል እና የመንፈስ ቅዱስን ድምጽ ብትሰሙ አትታለሉ። ኢየሱስ ክርስቶስ ፍጹም የነበረው እና ዮሴፍ ስሚዝ እንዳልሆነ ያመነው ሁለቱም የተገደሉት ምስክርነታቸውን ባልተቀበሉ የውሸት ከሳሾች ነው። እንዴት ነው ምስክርነታቸው እውነት እንደሆነ የምናውቀው? ኢየሱስ ክርስቶስ የእግዚአብሔር ልጅ ስለመሆኑ እና ዮሴፍ ስሚዝ እውነተኛ ነቢይ ስለመሆኑ። በፍሬያቸው ታውቋቸዋላችሁ። ጥሩ ፍሬ ከመጥፎ ዛፍ ማደግ ይችላልን? ለራሴ አውቃለሁኝ አዳኜ ኃጢአቴን ይቅር ብሎ የገላዊ ቀንበሬ ነጻ እንዳወጣኝ እንዳለ እንኳን ወደ ማላቀው ደስታ አምጥቶኛል። አውቃለሁኝ ዮሴፍ ስሚዝ ነቢይ እንደነበረ፣ ምክንያቱም ቀላሉን የመጽሐፈ ሞርሞን ቃል ኪዳን ተገባራዊ አድርጌያለሁ። እናም እነዚህ ነገሮች በምትቀበሉበት ጊዜ እነዚህ ነገሮች ሐሰት እንደሆኑ ዘላለማዊ አባታችሁን እግዚአብሔርን በክርስቶስ ስም እንድትጠይቁ እመክራለሁ። በቀላል ቋንቋ ወደ ላይ ተመልከቱ። አንዳንዶች አካላዊ ማስረጃ ያስፈልጋል ይላሉ፣ በክርስቶስ ትንሣኤ እና በተመለሰው ወንጌል ለማመን። ለእነሱ አልማ ለቆሪ ሆር የተናገረው እጠቅሳለሁኝ፣ በቂ ምልክት አግኝተሃል፣ አምላክህ ትፈትናለህ፣ የወንድሞች ሁሉ እና ደግሞ የቅዱስ ነቢያት ምስክርነት ባገኘ ጊዜ ምልክት አሳዩኝ ትላለህ። ቅዱሳን መጻሕፍት በፊትህ ቀርበውልሃል። አሁን እናም ሁሉም ነገር እግዚአብሔር መኖሩን ያመለክታሉ። እናንተና እኔ የአዳኝ አዳኝነት ምስክሮች ነን፣ ሕያው ምስክሮች ነን። ስለ ዮሴፍ ስሚዝ ትምህርቶች እና ምስክርነቶች ጸንተን ስለኖርን ቅዱሳን፣ የኢየሱስ ክርስቶስ ቤተ ክርስቲያን አሁንም ከመቼውም በላይ በዓለም ላይ እየተስፋፋች ነው። በየዋ ሰዎች ለማመን መንካትና ማየት በማያስፈልጋቸው ማንም ጌታ መቼ እንደሚመጣ አያውቅም። የመጨረሻው ጊዜ ግን ግልጥ እየሆነ ነው። ዛሬ ወደ ላይ ተመልክተን የእውነታውን ምንጭ ለማየት ቅንተን አይተን ምስክርነት ጠንካራ መሆኑን የምናረጋግጥበት ነው። እኔና የአጎቴ ልጆች በጠዋት ተነስተን ፀሐያማ እና የሚያምር ሰማይ ነበር። አንድ ሰው በሩን አንኳኳ። የጠፉ ሶስት ወንድ ልጆች ፍለጋ ፈረስ ላይ ያስቀመጠውን በመጣንበት መንገድ ወደ ቤታችን አቀናን። በጣም ብዙ ሰዎች ሌሊቱ ሙሉ ሲፈልጉን ስለነበረ በትራክተሮቻቸው መኪናዎቻቸው ጭቃ ውስጥ ተቀርቅረው ነበረ። ኮርቻዎች እዚህ፣ ፈረሶች እዛ ሆነው አገኙ። ስንመለስ ሲያዩ ፍቅራቸውን እና የመረጋጋት ስሜታቸውን ማየት እችል ነበረ በዓይናቸው ላይ። በከተማው መግቢያ ላይ አንዱ ያጎቴ ልጅ ሮጦ ሰላም ሊለኝ መጣ። ከነሱ ፊት ሴት አያቴ፣ አጎቴ፣ አክስቴ ነበሩ። አቅፈው አለቀሱ። የጠፉ ልጆቻቸውን በማግኘታቸው በጣም ተደሰቱ። ጌታችን ወደ ቤታችን እስክንመለስ እየጠበቀ ነው። አዎ፣ የነጎድጓድ ምልክቶች በአካባቢያችን አሉ። ወደ ላይ አይተን ራሳችንን እናዘጋጅ። ጥንቃቄ ያለ በጠንካራ ምስክርነት ውስጥ ምስክርነታችን ሁልጊዜን እናጠንክር። ለዘላለሙ እንደ ቤተሰብ እንደምንኖር አውቃለሁ። የሰማይ አባታችን እየጠበቀን ይገኛል። እኛን የእርሱን ልጆች ኢየሱስ ክርስቶስ አዳኛችን ሕያው ነው። ለክ እንደ ጴጥሮስ ሥጋና ደም አልተገለጠልኝም ግን የሰማይ አባቴ በተቀደሰው ስም በኢየሱስ ክርስቶስ ስም አሜን።
Our 6-year-old grandson Ollie, who affectionately
በፍቅር ፓፒ ብሎ የሚጠላኝ የ6 አመቱ የልጅ ልጃችን ኦላይ ከመኪና ውስጥ የሆነ ነገር በማግኘት ነበረበት። ወደ መኪናው ሲቀርብ አባትየው ከቤት ሆኖ ኦላይ ሳይውቅ የመኪናውን በር በሪሞት ከፈተለት። እናም ከጨረሰ በኋላም ቆለፈው። ኦላይም በፈካ ፈገግታ እየሮጠ ወደ ቤት ገባ። ቤተሰቡ በሙሉ እንዴት አደረገ በሩን ከፈታው ከፍተዘ ጋብራው ጠየቁት። እሱም ፈገግ ብቻ አለ። ልጃችን የሆነችው እናቱ ምናልባት ፓፒ እንደሚያደርገው አንተም አስማታዊ ኃይል አለህ አለችው። ለሁለተኛ ጊዜ እንዲሁ ከተከሰተ ከደቂቃዎች በኋላ ስለ አዲሱ ግኝታቸው ችሎታቸው ለሚቀጥሉት ጥያቄዎች መልሱ። የሚደንቅ ነው። እንደሚመስለኝ ፓፒ ያፈቅረኛል፣ ጓደኛዬም ነው እናም ይንከባከበኛል የሚል ነው። በታማኝ አፍሪካውያን በፓፒ ኒው ጊኒ፣ በአውስትራሊያ፣ በኒው ዚላንድ፣ በፓስፊክ ደሴቶች ላይ የሚገኙ ቅዱሳን ሕይወት ውስጥ የሚከሰቱትን ተአምራዊ ነገሮች በማወቅ በእውነቱ ተባርኬያለሁ። የቤተ ክርስቲያን አባላት መንፈሳዊ ምስክርን የመቀበልና ጌታን ለመከተል ቅዱስ ቃል ቅዱስ ኪዳን የመግባት መብት አላቸው። እንዲሁም ብዙዎች ይቀበላሉ። ይህም ሆነው ጥቂት ወደ እርሱ ይቀርባሉ፣ ሌሎችም ግን አይቀርቡም። ታዲያ እኛ ከየትኛው ወገን ነን? እግዚአብሔር የዓለማችን ሁሉ ማዕከልና በእርግጥም የትኩረት ነጥብ መሆን አለበት። እሱ አንዳንድ ጊዜ ከልባችን አስተሳሰብና ዓላማ የራቀ ነውን? እዚህ ጋር የልባችን መሻት ብቻ ሳይሆን ዓላማችን ጠቃሚ እንደሆነ አስተውሉ። እንዴት ነው ባህላችንና ተግባራችን የልባችንን ቀናነት የሚያንጸባርቁት? ልጃችን ቤን በ16 ዓመቱ በካስማ ኮንፈረንስ ላይ ንግግር ሲያደርግ ይህንን ጥያቄ ጠየቀ። አንድ ሰው የሆነ ነገር በየሳምንቱ ቃል ገብቶላችሁ ነገር ግን በፍጹም የማይተገብረው ከሆነ ምን ይሰማችኋል ብሎ ጠየቀ። ቀጥሎም ሲናገር በቅዱስ ቁርባን ጊዜ የምንገባውን ቃል ኪዳን በትኩረት እንወስዳለን? ጌታ እሱን የምናስታውስበትን መንገድና የሚደግፈንን ኃይል ይሰጠናል። አንዱም መንገድ ደግሞ ሁላችንም በምንጋራው መከራ ውስጥ ነው። የገጠመኝን ችግሮች ወደ ኋላ ስመለከት ሁሉም በእድገቴ በመረዳቴ እናም ችግሮቼን በራሴ ህይወት እንድመለከት አድርገዋል። እነዚህም ተሞክሮች ልቤንም በማጥራት ወደ ሰማይ አባቴ እና ወደ ልጁ አቅርበውኛል። የእሱ ምሪትና ምክር አስፈላጊ ናቸው። ታማኙን የያሬድ ወንድም ከነበሩት ሁለት ችግሮች መካከል ንጹህ አየር እንዴት በእምነት ወደ ተገነባው ጀልባዋ ማስገባት እንደሚቻል አሳየው። ነገር ግን ጌታ መብራት በጀልባ ውስጥ ያለመኖሩን ችግር ለጊዜው የተወ ብቻ ሳይሆን መፍትሄን እንድንፈልግ የሚያነሳሱን እንግልቶችና መከራዎች እንዲፈቅድ ቁልጭ አድርጎ አስቀምጧል። እሱ ነው ንፋሱን፣ ዝናቡን እና ጎርፉን የሚያዘው። ለምንድን ነው እነዚህን የሚፈቅደው? የአደጋዎችን ምንጭ ማስወገድ ሲችል ለምንድን ነው ከአደጋዎች ተጠበቁ ብሎ የሚያስጠነቅቀን? ነቢዩ ውልፈርድ ውድሮፍ እሳቸው ባለቤታቸውና ሕፃን ልጃቸው ተኝተውበት ስለነበሩት ሰረገላ ጋሪ በመንፈስ ማስጠንቀቂያ የተቀበሉበትን ታሪክ ሲያወጉ ከቅጽበት በኋላ እንዴት አውሎ ንፋስ ግዙፍ ዛፍ ከነስሩ ገንጥሎ ሰረገላው ቆሞ ከነበረበት ቦታ ላይ እንደ ጣላው ተናገሩ። በእነዚህ ሁለት አጋጣሚዎች አደጋዎቹን ለማስወገድ የአየሩን ጸባይ ማስተካከል ይቻል ነበር። ነገር ግን ነጥቡ እዚህ ጋር ነው። ችግሮቹን በራሱ ከመፍታት ይልቅ ለችግሮቻችን መፍትሄ በእሱ ላይ እንድንተማመን ይፈልጋል። ከዛን ፍቅሩ ያለማቋረጥ በኃይል በግልጽና በልባችን ይሰማናል። ከእርሱ ጋር እንጣበቃለን እናም እሱን እንመስላለን። እሱን መምሰል ግባችን ነው። የሱም ክብርና እንዲሁም የሱ ስራ ነው። አንድ ወጣት ወንድ ልጅ በመኪና አሻንጉሊት ለመጫወት ከመኖሪያ ቤት ጀርባ ያለውን ቦታ ለማጽዳት እየሞከረ ነበር። ትልቅ አለት በመንገድ ላይ ሆኖ ተደነቀረበት። ልጁን ባለው ጥንካሬ ገፋ ጎተተ። ምንም ያህል ቢሞክርም ድንጋዩ ንቅንቅ አለለም አለ። አባትየው ለጊዜው ከተመለከተው በኋላ መጥቶ እንዲህ አለው፣ ይህንን የሚያክል ድንጋይ ለማንቀሳቀስ ሙሉ ጥንካሬህን መጠቀም አለብህ። ልጁም መልሶ ሁሉንም ጥንካሬን ተጠቀምኩኝ አለ። አባትየውም የኔን እርዳታ እስካላገኘህ ድረስ ሁሉንም ጥንካሬን አልተጠቀምኩም ብሎ አስተካከለው። ከዚያም ሁለቱም አጎንብሰው ድንጋዩን በቀላሉ አንቀሳቀሱት። የፓፒኒው ጊኒ የካስማ መሪ የሆኑት የጓደኛዬ አባት ፓይቫሮም አስፈላጊ ጊዜ ወደ ሰማይ አባቱ መዞር እንደሚችል ተምረው ነበር። እሱና በአካባቢው ያሉ ገጠርተኞች የሚተዳደሩት በቆሎ በማብቀል ነው። አንድ ቀን ለመዝራት የእርሱ ድርሻ የሆነውን መሬት በእሳት መነጠረ። ሆኖም ግን ወቅቱ በጣም ሞቃት በመሆኑ ሁሉም እጽዋት ደረቅ ነበሩ። እሳቱም ነቢዩ ቶማስ ሞንሰን ባለፈው በኮንፈረንስ ላይ መታዘዝ በረከት ያመጣል ብለው የተናገሩት ነገር ሆነ። ወደ ሳሮችና ወደ ቁጥቋጦ በመቀጣጠል መዝለቅ ጀመረ። የራሱ ልጅ በራሱ ቃል ሲገልጽ ይህ ትልቅ የእሳት ጭራቅ ነው አለ። እነሱ ቢጎዱ ኖሮ ለገጠሩ ሸንጎ ይቀርብ ነበር። እሳቱን ማጥፋት ሲሳነው ጌታን ከዛን አስታወሰ። በድንገት ትልቅ ጥቁር ደመና ሲጸልይ ከነበረበት አናት ላይ ሸፈነ። እናም በኃይል መዝነብ ጀመረ። ነገር ግን ዝናቡ እሳቱ ባለበት ቦታ ላይ ብቻ ነበር። ቀና ብሎ ሲመለከት ከእሳቱ በስቲያ ዙሪያ በሙሉ ግልጽ የሆነ ሰማይ ነው። እግዚአብሔር እሱን ለመሰለ የተላሰውን ጸልቶ በመመለሱ ተደንቆ ከእንደገና ተንበርክኮ እንደ ሕፃን ልጅ አለቀሰ። አዳኛችን በእውነቱ ፈቃዳችንን ከእርሱ ጋር እስክናስተካከል ድረስ እንድንወደው ይፈልጋል። ከዛን ፍቅሩን ክብሩን ይገባናል። ከዛንም ደግሞ እንደወደደ ይባርከናል። ይህም የሌህማን ልጅ በሆነው ኔፊ ላይ ደርሷል። ጌታ እሱም በማመኑ ምክንያት ያለምንም ቅድመ ሁኔታ በጠየቀው ነገር ሁሉ ይባርከው ነበር። በፓይ ሕይወት ውስጥ የተሰኘው በያን ማርትል የተጻፈው የልቦለድ መጽሐፍ ጀግናው ስለ ክርስቶስ ያለው ስሜት ሲያሰማ ከጭንቅላቴ እሱን ማውጣት አልችልም፣ መቼም አልችልም። ስለ እሱ ሳስብ ድፍን ሶስት ቀናት አሳለፍኩ። ባስጨነቀኝ ቁጥር አልረሳሁትም። ስለ እሱ በተማርኩ ቁጥር እሱን ለመተው አልፈለግኩም። ስለ አዳኛችን የሚሰማኝ ስሜት ተመሳሳይ ነው። ሁልጊዜ ቅርብ ነው፣ በተለይ በቅዱስ ቦታዎች እና በአስፈላጊ ጊዜ። አንዳንድ ጊዜ ባልጠበቁት ወቅት ትከሻዬን በመንካት እንደሚወደኝ የሚነግረኝ ነው የሚመስለኝ። ፍጹም ባልሆነ መንገዴ ደግሞ ያንን ፍቅር ልቤን በመስጠት እመልሳለሁ። ከጥቂት ወራት በፊት ኤልደር ሆላንድ የወንጌል አገልጋዮችን ወደ ስፍራቸው ሲመድብ አብሬ ተቀምጬ ነበር። ስንወጣ ጠበቀኝና አብረን እየተራመድን እያለ እጁን ትከሻዬ ላይ ጣል አደረገ። አውስትራሊያ ውስጥ እንዲሁ አድርጎ የተናገርኩትን አልኩት። እሱም መልሶ ይህም ስለምወድህ ነው አለ። እኔም ይህ እውነት እንደሆነ አወቅኩኝ። ከጌታ ጋር አብረን የመራመድ እድሉን ብናገኝ እጁ በትከሻችን ላይ ሆኖ ይሰማናል። በኤማሁስ መንገድ ላይ ያሉ ደቀ መዛሙርት እንዳሉት ልባችን ይቃጠላል። የእሱም መልእክት ኑ እና እዩ። እጁ በትከሻችን ላይ ሆኖ እንዲህ ማለቱ የሚነካ ግብዣ ነው። በእነዚህ የመጨረሻ ቁጥሮች ላይ እንዳንጸባረቀው ሁላችንም እንደ ኢኖስ ልበ ሙሉ እንሁን። የሚሞተው የማይሞተውን ሲተካ በዚያ ቀን እደሰታለሁ፣ እናም በእርሱ ፊት እቆማለሁ፣ ፊቱንም በደስታ አያለሁ። እና እርሱ እንዲህ ይለኛል፣ ወደ እኔ ና ተባርከሃልና። አባቴም በአባቴም ቤት የተዘጋጀልህ ቦታ አለ። ከልምድ ብዛትና የመንፈስ ቅዱስ ኃይል እንደ መሰከረልኝ እግዚአብሔር ሕያው እንደሆነ ያለ ጥርጥር እመሰክራለሁ። ፍቅሩ ይሰማኛል። ፍቃዳችንን ከእርሱ ጋር ለማዛመድ እና እሱን ለማፍቀር የሚያስፈልገውን ነገር እናድርግ። በኢየሱስ ክርስቶስ ስም አሜን።
My dear brothers and sisters,
ውድ ወንድሞችና እህቶች፣ እያንዳንዱ ቀን የውሳኔ ቀን ነው። ፕሬዚዳንት ቶማስ ኤስ ሞንሰን ውሳኔ አስቀድሞ የመወሰን እጣ ፈንታ እንደሆነ ያስተምረውናል። ጥበባዊ የሆነ ሰው ነጻነቱን ተጠቅሞ ለአሁኑና ዘላለማዊ ውሳኔ ማድረግ ለመንፈሳዊ እድገቱ አስፈላጊ ነው። ለመማር በፍጹም ልጆች አይደላችሁም፣ ለመለወጥም ያረጀ አይደላችሁም። ለመማርና ለመለወጥ ፍላጎታችሁ የሚመጣው ከመለኮታዊ እድገት መጣጣር ነው። እያንዳንዱ ቀን ለዘላለማዊ ውሳኔ እድል ያመጣል። እኛ የሰማይ ወላጆች መንፈሳዊ ልጆች ዘላለማዊ ፍጥሮች ነን። መጽሐፍ ቅዱስ እንደተጠቀሰው እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው። በቅርቡ ተወዳጅ የሆነው የልጆች መዝሙር እኔ የእግዚአብሔር ልጅ ነኝ የምለውን ሰምቼ ነበር፣ ተገረምኩ። በእናቶችና ታማኝ አባቶች አልፎ አልፎ ይህ ሲዘመር ለምን አልሰማውም? ሁላችንም የእግዚአብሔር ልጆች አይደለንም? ስለ እውነት ማናችንም የእግዚአብሔር ልጆች አለመሆናችን በፍጹም ማቆም አንችልም። እንደ እግዚአብሔር ልጅነታችን በሙሉ ልባችንና ነፍሳችን እሱን ከምድራዊ ቤተሰባችን የበለጠ መውደድ አለብን። ጎረቤታችንም እንደ ወንድሞችና እህቶቻችን መውደድ አለብን። ከዚህ የበለጠ ትእዛዝ የለም። የሰዎች ሕይወት ዋጋን በብዙ ደረጃ በፍጹም መወደስ የለብንም። የሰው አካልና መንፈስ የሰዎች ሕይወት እንደሆነ የቅዱስ መጽሐፍ ያስተምረናል። እንደ ጥንድ ፍጡር እያንዳንዳችሁ ዋጋ ሊገመት ለማይችለው የአካልና መንፈስ ስጦታ እግዚአብሔር መመስገን አለባችሁ። ለብዙ ዓመታት የሕክምና ዶክተርነት ሙያዬ ለሰው ልጆች አካል ታላቅ ክብር እንድሰጥ አድርጎኛል። ለእናንተ እንደ ስጦታ በእግዚአብሔር የተሰጠ ነው። በፍጹም የሚያስገርም ነው። የሚያይ ዓይናችሁን፣ የሚሰማ ጆሮዋችንና የሚዳስስ ጣታችሁን አስቡ። አንጎላችሁም እንድትማሩ ያደርጋል፣ እንድታስቡ ያደርጋል። ልባችሁ እናንተ ሳታውቁ ያለ ድካም ቀንና ሌሊት ይነፋል። ሰውነታችሁ ራሱን ይጠብቃል። ሕመም እንደ ማስጠንቀቂያ አንድ ነገር ትክክል እንዳልሆነና ትኩረት እንዲደረግበት ተብሎ ይመጣል። የቁስል ሕመም ከጊዜ ወደ ጊዜ ይመጣል። ጸረ እንግዳ አካል በመፍጠር ቁስሉን እንዲከላከል ያደርጋል። አካላችሁ ራሱን ይጠግናል። ቁስልና ሰንበር ይድናል። የተሰበረ አጥንት እንደገና ጠንካራ ይሆናል። እግዚአብሔር ከሰጣችሁ ብዙ ጥረት ያላቸው አካላችሁ ጥቂቶቹን ጠቅሻለሁ። ምንም እንኳ በእያንዳንዱ ሰው ባይሆንም በአንዳንድ ቤተሰቦች ልዩ እንክብካቤ የሚያስፈልጋቸው የአካል ሁኔታዎች ይኖራሉ። ይህን ፈተና ለመቋቋም በጌታ የተሰጡ ዘዴዎች አሉ። ሰዎችም ትሑት እንዲሆኑ ድካምን እሰጣቸዋለሁ። እናም ጸጋዬንም ራሳቸው በፊቴ ዝቅ ላደረጉ ሁሉ በቂ ነው። እነሱንም በፊት ራሳቸውን ዝቅ ካደረጉ እኔም በእኔ እምነት ካላቸው ደካማ የሆኑት ጠንካራ እንዲሆኑ አደርጋለሁኝ። እንደኔ የኮከብ መንፈስ ፍጹም ባልሆነ አካል ሊኖር ይችላል። የዚህ አይነት አካል ስጦታ ወላጆችንና ልጆች ልጅን ክብካቤ ለሚያስፈልገው የተወለደ ልጅ ጋር ህይወታቸውን እንዲያዳብሩ ያደርጋቸዋል። የማርጀት ስጦታ ሂደት የእግዚአብሔር ስጦታ ነው። ሞትም ስጦታ ነው። የሟችነት አካላችሁ ለእግዚአብሔር ታላቅ ቅድስና አስፈላጊ ነው። ለምን? ምክንያቱም ሞት መንፈሳችሁ ወደ እሱ እንድመለስ ያደርጋል። ከዘላለማዊ ቀስታ አመለካከት ሞት ያለ ጊዜ የተከሰተ የሚሆነው ከእግዚአብሔር ጋር ለመገናኘት ላልተዘጋጁ ብቻ ነው። አካላችሁ ለእግዚአብሔር ዘላለማዊ ቅድ ዋነኛ አካል መሆን ሐዋርያው ጳውሎስ የእግዚአብሔር ቤተ መቅደስ ማለቱ የሚያስገርም አይደለም። መስታወት ስትመለከቱ አካላችሁን ቤተ መቅደሳችሁ መሆኑን ተመልከቱ። እውነታው በየቀኑ ለአካላችሁ እንዴት እንደምታስቡ፣ እንዴት እንደምትጠቀሙ ውሳኔያችሁ ላይ ተጽዕኖ ያደርጋል። ይህም ውሳኔ የዕጣ ፈንታችሁን ያረጋግጣል። ይህ እንዴት ሊሆን ይችላል? ምክንያቱም አካላችሁ ለመንፈስ ቤተ መቅደስ ነው። አካላችሁን እንዴት እንደምትጠቀሙ መንፈስ ላይ ውጤት ያመጣል። ዘላለማዊ ጉዞአችሁን የሚወስኑ አንዳንድ ውሳኔዎች ያቀፉት አካላችሁን እንዴት መንከባከብና መጠቀም አለባችሁ። የትኛውን መንፈሳዊ ባህሪ ለማዳበር ትመርጣላችሁ? መንፈሳችሁ ለዘላለም ብቻውን መኖር ይችላል። ጌታ ለነቢዩ አብርሃም ከመወለድ በፊት ተመርጠሃል አለው። ጌታ እንደዚሁ ተመሳሳይ ለጀርማኝና ሌሎች ብዙዎቹ እንደዚህ ብለዋል። ስለ እናንተም እንኳን ተናግረዋል። የሰማይ አባታችሁ ለብዙ ጊዜ ያውቋቸዋል። በዚህ ወቅት እንደው ወንድ ልጅና ሴት ልጆች ወደ ምድር መጥታችሁ ለምድር ላይ ታላቅ ሥራውን መሪዎች እንድትሆኑ መርጣችኋል። የተመረጣችሁ ለአካላችሁ ባሕሪ ሳይሆን ለመንፈስ ባሕሪያችሁ ነው። ይህም በጀግንነት፣ በጉብዝና፣ በልብ ንጹሕ ታማኝነት፣ ለእውነት ጥማት፣ ለጥበብ በመራብና ለሌሎች ለማገልገል ፍላጎትን ያመጣል። እነኚህን ባሕሪዎች ከመወለዳችሁ በፊት አዳብራችኋል። ሌሎች በዚህ ምድር ላይ በመፈለግ ማዳበር ትችላላችሁ። ዋነኛው የመንፈሳዊ ባሕሪ ራስን መቆጣጠር ነው። የመብላት ፍላጎት ላይ ምክንያት ለማድረግ ብርታትን ማግኘት ነው። ራስን መቆጣጠር ጠንካራ ሕሊና ያዳብራል። ሕሊናችሁ አስቸጋሪ ነገር እና ፈተና ሲያጋጥማችሁ ስለ ምግባር መላለሳችሁን ይወስናል። ጾም ማድረግ መንፈሳችሁን በማዳበር የመብላት ፍላጎትን እንድቋቋም ይረዳችኋል። የጾም ጸሎት የሰማይ እርዳታን ይጨምርላችኋል። ራስን መቆጣጠር ለምን አስፈለገ? እግዚአብሔር ለሰው ዘር ዋነኛ የሆነውን የማፍቀርና የመመገብ ፍላጎት ተክሎብናል። በእግዚአብሔር ሕግ ራሳችን ስንገዛ በረዥም ሕይወትና ታላቅ ፍቅር መደሰትን እንችላለን። ለዚህ የሚያስገርም አይደለም። ከእግዚአብሔር የዕቅድ ደስታ የማባከን ፈተና የሚመጣው አስፈላጊ የሆነውን የእግዚአብሔር የሰጠንን ፍላጎት ካለአግባብ ስንጠቀም ነው። ፍላጎታችንን መቆጣጠር ሁልጊዜ ቀላል አይደለም። ማናችንን ፍጹም በሆነ መቆጣጠር አንችልም። ስህተት ይፈጠራል። መሳሳት ይደረጋል። ኃጢአት ይደረጋል። ስለዚህ ምን ማድረግ አለብን? ከዚ መማር እንችላለን እና እውነተኛ የሆነ ንስሐ መግባት እንችላለን ባህሪያችን መቀየር እንችላለን ፍላጎታችን ሊቀየር ይችላል እንዴት አንድ መንገድ ብቻ ነው ያለው እውነተኛና ቋሚ ለውጥ ለማጣ የምችለው በሚያድነውና በሚያነጻው ኢየሱስ ክርስቶስ ኃጢአት ክፍያ ኃይል ብቻ ነው እሱ እያንዳንዳችሁን ይወዳል ትዕዛዙን በፍላጎትና ከልብ በትክክል የምትጠብቁ ከሆነ የእርሱን ኃይል እንድታገኙ ያደርጋችኋል ቀላልና እርግጠኛ የሆነ ነው የኢየሱስ ክርስቶስ ወንጌል የለውጥ ወንጌል ነው ስጋዊ አካልን የመቆጣጠር ኃይለኛ የሰው ዘር መንፈስ በትልቅ ስሜት ስር ባሪያ ሳይሆን አዛዥ ነው የዚህ አይነት ነጻነት ኦክስጅን ለአካል አስፈላጊ እንደሆነ ይህም ለነፍስ በጣም አስፈላጊ ነው ከራስ ባርነት መላቀቅ እውነተኛ ነጻነት ነው እኛ ነጻነትን ወይም ዘላለማዊ ሕይወትን ለመምረጥ ነጻ ነን ወይም እስረኝነትን ስቃይንና ሞትን ለመምረጥ ነጻ ነን ወደ ዘላለማዊ ሕይወትና የነጻነት መንገድ ግብረገብነት አስተሳሰብ ስንመርጥ ያ መንገድ ጋብቻን ያቀፈ ይሆናል የኋለኛው ቀን ቅዱሳን በወንድና ሴት መካከል ያለው ጋብቻ በእግዚአብሔር የታወጀ መሆኑን ያውቃሉ እናም ለፈጣሪ ልጆች ዘላለማዊ እቅድ ጉዞ ቤተሰብ ዋነኛ አስፈላጊ እንደሆኑ ናቸው ጾታም ከመወለዳቸው በፊትና በምድርና ለዘላለማዊ ዓላማ አስፈላጊ የሆነ መለያ ባህሪ መሆኑን እናውቃለን በወንድና በሴት መካከል ያለው ጋብቻ ለጌታ ሕግጋትና ለእግዚአብሔር ዘላለማዊ እቅድ መሠረታዊ ነው በወንድና ሴት መካከል ያለው ጋብቻ በምድርና በሰማይ ሙሉ ሕይወት የምሰጥ የእግዚአብሔር ንድፍ ነው የእግዚአብሔር ጋብቻ ንድፍን መስደብ አለመግባባት ወይም አዛብቶ መተርጎም አይቻልም እውነተኛ ደስታ የምትፈልጉ ከሆነ የእግዚአብሔር ጋብቻ ንድፍ ቅዱስ የሆነ ነፍስ የመፍጠር ኃይልና የጠበቀ ጋብቻን ወዳጅነትን ደስታን ይጠብቃል አዳምና ሕዋን የባልና ሚስት ደስታ ልምድ ከማግኘታቸው በፊት በእግዚአብሔር እንደተጋቡ እናውቃለን በዘመናችን መንግስት ጋብቻን ለመጠበቅ ፍላጎት አላቸው ምክንያቱም ጠንካራ ቤተሰብ ለጤንነት ለትምህርት ለበጎ አድራጎትና በማደግ ላይ ላሉት ትውልዶች ብልጽግና ከፍተኛ አስተዋጽኦ ስለሚያደርጉ ነው ነገር ግን መንግስት በማራዊ ዝንባሌና መንፈሳዊ ባልሆኑ ፍልስፍናዎች ተጽዕኖ አድሮባቸዋል እነሱም ህግን ለማስጠበቅ ደጋግመው ይጽፋሉ ምንም እንኳን ህግ አውጪዎች የፈለጉትን ቢያሳልፉ ስለጋብቻና ቅድስና የጌታ ህግ ሊለወጥ አይችልም ምንም እንኳን ኃጢአት በህግ አውጪዎች ቢወጣም በእግዚአብሔር ፊት ኃጢአት መሆኑን አስተውሱ ያዳኛችን ርህራሄ በለጠ በማሰብ ለእግዚአብሔር ልጆች መብትና ስሜት ዋጋ ብንሰጥም ህግጋቱን መቀየር አንችልም ለመለወጥ የኛ መብት አይደለም የሱ ህግጋት ማጥናት መርዳትና መደገፍ አለብን ያዳኝ የህይወት መንገድ ጥሩ ነው መንገዱም ከጋብቻ በፊት ንጽህና ያቀፈና ከጋብቻ በኋላ ሙሉ ታማኝነትን ያስፈልጋል ዘላቂ የሆነ የደስታ ልምድ የምናገኘው በጌታ መንገድ ብቻ ነው የሱ መንገድ ለነፍሳችን ቋሚ ጽናትና ለቤታችን ሰላምን ያመጣል እናም ከሁሉም በላይ የርሱ መንገድ ወደ እሱ ቤት እና የሰማይ አባታችን ዘላለማዊ ህይወት ይመራናል ይህ የእግዚአብሔር ሥራና ክብር ነው ውድ ወንድሞችና እህቶች እያንዳንዱ ቀን የውሳኔ ቀን ነው እና ውሳኔያችን ጉዞአችንን ይወስናል አንድ ቀን ሁላችንም ለዳኝነት በጌታ ፊት እንቆማለን ሁላችንም ከኢየሱስ ክርስቶስ ጋር ቃለ መጠይቅ ይኖረናል ስለ አካላችን ስለ መንፈሳዊ ባህሪያችን እና ስለ እግዚአብሔር ጋብቻ ንድፍ እንዴት ክብር እንደሰጠንና ስለ ቤተሰብ ያደረግነው ውሳኔዎችን ተጠያቂዎች ነን ይህንን ዘላለማዊ ውሳኔ በየዕለቱ ጥበባዊ በሆነ መምረጥ እንዳለብን የልብ ጸሎቴ በተቀደሰው ስሙ ኢየሱስ ክርስቶስ ስም አሜን።
At the conclusion of the conference,
በጉባኤ መጨረሻ ላይ ለዚህ አገልግሎት ዝግጅት በድጋት ዝግጅት ላደረጉት ሁሉ እናመሰግናለን። እናም ንግግር ላሰሙትና መንፈሳዊ ሙዚቃ ላዘጋጁልን ምስጋናችን እናቀርባለን። አሁን የተወደዱ ነብያችን ፕሬዝዳንት ቶማስ ሲሞንሰን ንግግር ስለሚያሰሙን እድለኞች ነን። ከፕሬዝዳንት ሞንሰን ንግግር በኋላ ዘማሪዎቹ አባይድ ዊዝ ሚ ቲስቪንታይድ የምለውን በምሎ መዝሙር ስብሰባውን ይዘጋሉ። የመዝጊያ ጸሎት የሚደረገው በሰባኛው ሽማግሌ ካልዶ ኮስታ ይሆናል። እና ጉባኤውም ይበተናል። ፕሬዝዳንት ሞንሰን
My brothers and sisters,
ወንድሞቼና እህቶቼ ልቤ ሙሉ ነው። ይህን አስደናቂ የቤተ ክርስቲያን ተቃላይ ጉባኤ ስንፈጽም ልቤ የሞላ ነው። በዚህ ስብሰባ በተካፈሉት ንግግሮችና ምስክሮች በኩል በመንፈስ ተመግበናል። በዚህ በጉባኤ አዳራሽ በሰላምና በደህንነት በመገናኘታችንም ተባርከናል። በክፍለ አህጉሮችና በባህር ተሻግሮ የሚተላለፉ አስደናቂ ግንኙነቶችም ነበረን። ከብዙዎች በአካል የተለየን ብንሆንም መንፈሳችሁ ይሰማናል። በዚህ ጉባኤ ከኃላፊነት የተለቀቁት ወንድሞች ለብዙ ዓመት የልብ አገልግሎት ከፍተኛ ምስጋናዬን በቤተ ክርስቲያኗ በኩል ወኪል ላቀርብላችሁ። በጌታ ሥራ በድራሻቸው ባደረጋችሁት የተባረኩት በቁጥር ለመቆጠር የሚቻሉ አይደሉም። ለታበርናክል ዘማሪዎችና በዚህ ጉባኤ የተሳተፉት ዘማሪዎች ምስጋናዬን አቀርባለሁ። ሙዚቃ አስደናቂ ነበር። እናም በእያንዳንዱ ስብሰባ ለተሰሙን መንፈስ ምክንያት ነበሩ። ለእኔና ለቤተ ክርስቲያኗ አጠቃላይ ባለሥልጣኖች እናም ኃላፊዎች ላቀረባችሁት ጸሎትም አመሰግናችኋለሁ። በእናንተም እንጠነከራለን። የሰማይ በረከቶች ከእናንተ ጋር ይሁኑ። ቤታችሁ በፍቅርና በትሕትና እናም በጌታ መንፈስ ይሞላ። የወንጌል ምስክራችሁም ሁልጊዜም መግቡ። እነዚህ አጥፊ ሲያጠቃችሁ መከላከያ ይሆናችኋልና። ጉባኤው አሁን ተፈጽሟል። ወደ ቤታችን ስንመለስ በደህና እንመለስ። በዚህ የተሰማን መንፈስ በየቀኑ የምናደርጋቸውን ስናከናውን ከእኛ ጋር ይቆይ። ወደ እርስ በራስ ተጨማሪ ደግነት እናሳይ እና ሁል ጊዜም የጌታን ሥራ በማከናወን እንገኝ። ወንድሞቼና እህቶቼ እግዚአብሔር ባርካችሁ። ቃል የገባላችሁ ሰላም አሁንም ከእናንተ ጋር ይሁን። ሁል ጊዜም ከእናንተ ጋር ይሁን። እንደገና ከስድስት ወር ጊዜ እስከምንገናኝ ድረስ ደህና ሁኑልኝ። በአዳኛችን እንዲሁም በጌታ ኢየሱስ ክርስቶስ ስም አሜን።
Thank you.
Our beloved Father in heaven.
We are so grateful
for this marvelous weekend of thy general conference.
በዚህ ሳምንት ለነበረው አጠቃላይ ጉባኤ በጣም እናመሰግናለን። በልባችንና በአእምሮአችን ለመጣልን በአእምሮ በመንፈስ ቅዱስ ወደ አእምሮአችንና በልባችን ወደ ገባው መልእክቶች እናመሰግናለን። በነዚህ ቀኖችም ይመሩንና ለሚያስተምሩን ነቢያትም እናመሰግናለን። በዳግም ለተመለሰው ወንጌልህም እናመሰግናለን። ለልጅ ለኢየሱስ ክርስቶስ የኃጢአት ክፍያም በጣም ምስጋና ይሰማናል። በዚህ ጉባኤ መጨረሻ ላይ አባት ሆይ በትህትና የሚያስፈልገንን እምነትና ጥንካሬ እንድትሰጠንና የተማርናቸውን ነገሮች እንድንሰራባቸው ጥንካሬ እንዲኖረን እንድትረዳን እንለምናለን። በውድ ነቢያችን በፕሬዝደንት ቶማስ ማንሰን ላይም በረከቶች እንድትሰጣቸውና በቤተ ክርስቲያኑ አባሎችና 12 ሐዋርያትም በረከት ላይ እንድታሰርፍላቸው እንጠይቃለን። አባት ሆይ ዛሬ ጸሎትም እናቀርብልህ በቅዱሱ በኢየሱስ ክርስቶስ ስም ነው። አሜን።
This has been a broadcast of the 183rd Semi-Annual General Conference.
Yes, Richard, and I'm going to say that 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 የዚህ ሙዚቃን በሞርመን ታበርናክል ዘማሪዎች ይሆናል።
This broadcast has been furnished
with the ተቀረበ እንደስ በአገልግሎት በባነቢል መገናኛ ሲሆን ካለ ፈቃድ ማባዛት ወይም መቅዳት ወይም ለሌላ ፕሮግራም መጠቀም የተከለከለ ነው።